объяснил. Ей, бастукан катма, я не гоню, ей тут рядом с радио, объяснил. ኢናስተልን አድማጮችን ይህ የምትደምጡት ምስቱቆን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
እንደምን አረፈዳችሁ የተከበራችሁ አድማጮቻችን። ይሄ ከስዊድን ስቶክሆልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ሳምንታዊ አገልግሎት ነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ፕሮግራሞችን ወደ እናንተ የሚደርሱ ሲሆን ዜናውን ተከትሎ በሚኖረን ፕሮግራም አንድ ለየት ያለ ቃለ ምልልስ ይኖረናል። በተጨማሪም ለሳምንታት በኢኳቶሪያል ጊኒ አስተናጋጅነት ሲካሄድ የነበረው የአፍሪካ ዋንጫ ዛሬ ማምሻውን ፍጻሜውን ያገኛል። በዚህም ጋና ከአይቨሪ ኮስት የሚያደርጉት የፍጻሜ ጨዋታ በጉጉት ይጠበቃል። ዛሬ በስፖርት ፕሮግራም በሰፊው ይዳሰሳል። ከዜና በፊት በሚኖሩ ፕሮግራሞቻችን ቃለ ምልልሶችን ጨምሮ የተለያዩ ነገሮችን እናቀርብላችሁ ሲሆን ፕሮግራሞቻችንን እስከ መጨረሻው እንድትከታተሉ እንጋብዛለን። በመጀመሪያ አንድ ሙዚቃ እንጋብዛችኋለን።
Yeah. ጎን እሽሽት ትራፊ ዝምየን አሳይሽ ትርሽ ጫታ አውራሽ ገላይ ትርሽ ጫታ ለቢ አሳ ጭንቀታናችን አሳ ማምጣ ቁጥኝ ገላይ ጀከራስ ጎን ዝግጁ ሰራኛ ራስ ገዳም ሰራ ለባስ ቁጥኝ ሻገር ፈጥ አራት ኪሎ ቢላ
አድማጮቻችን በመቀጠል ካልፎ ያጁ ማስተዋሻ የተከናጨበ በሚል በገጣሚና ደራሲ በቆቶ ሲዩም የተጻፈውን ጽሑፍ እናቀርብላችኋለን። እንደምን ነሸገር ማሽተት የተሳነው የጋሽ ጣሰው ሀገር ልክ እንደነ ፓሪስ እንደ ለንደን ሁላ ፋፋቴን ባይኖርሽ ሽቀብ የሚፈላ ወንዝሽ ከማን ያንሳል ከፈነዳቱ ቦ የወጣ ሰገራ ሰንጥቆሽ ይፈሳል ይላል። ሲያቀብጠኝ ያንን ሜሪላንድ የመሰለ ሀገር ትቼ ወደ ሸገር ተመለሱ። የተመለስኩበት ምክንያት ግልጥ ነው። አሜሪካን ሀገር ጥገኝነት ለመጠየቅ ውስጡን በመዘጋጅበት ሰዓት ዲሲ የሚኖሩ ጓደኞቼ የስንብት ፓርቲ አዘጋጅተው ጠሩኝ። የወጣ ሰው ሁሉ ወጥቶም በሚቀርበት በዚህ ቀውጤ ሰዓት ወደ ሀገር ለመመለስ ያሳየው ቁርጠኝነት በጣም የሚያኮራ ነው ይያሉት ከሻይን ተመተም አደረጉት። ሼም ይዞኝ ወደ ሸገር ተመለሱ። ጸጸት የለበሰኝ ገና አውሮፕላኑ ሲነሳ ነው። እንዲያውም ዱባይ ላይ ትራንዚት ስናደርግ ወደ ሳውዲ አረቢያ ልሸበለል አስቤ ነበር። የአረብ ፖሊሶች በኩለታይ ጠርዘው አስገቡኝ። አራጎ በዚህ ንጉስ አብደላ ቀብር ላይ ለመገኘት ነው ብል ማን ሊሰማኝ። ሮቢላ ወደ ሸገር ሲወርድ ቁልቁል አገሬን ሾፍኳት። ለምላም የሚባል ነገር አልጣፈባትም። በርግጥ እንጦጦ ላይ የጣሊያኑን ተጫዋች የባላቶሊን ቁንጮ የምታክል ጫካ አቀርታለች። ኢትዮጵያ ሀገሬ ማማ ሀገሬ ስንት ገባ ይሆን የውጭ ምንዛሬ አንባቢያን ሆይ በዚህ ግጥም ቅርጽ ላይ እንጂ ጭብጥ ላይ እንዳታተኩር አደራ ቤት ለማስመጣት ያህል ነው እንጂ ከዚህ በፊት እንደተናገርኩት በሳቤስቲን የለኝም በዶላር ላይ ያለው ሰውዬ ቤንጃሚን ፍራንክሊን ይሁን እንጂ ቤንጃሚን ኔታንያሁን ማውቀው ነገር የለኝም እህናንተ ምድር ቆስቋሎች እንዴት ናችሁ ለምርጫውና ለሩጫው ተዘጋጃችሁ እኔ ካርድ አውጥቻለሁ የሆስፒታል ማለቴ ነው አትልፉ መሪዎች የሚወገዱት በምርጫ ወይም በጥጥቅ ትግል ሳይሆን በኮሌስትሮል ነው የጊዜ ጉዳይ ነው ጌቶች በህዝብ ግፊት ባይወገዱ በደም ግፊት ይወገዳሉ እስቲ ሁላችንም ግራ እግራችንን እያነሳን የሚከተለው መፈክር እናስተጋባ መጪው ዘመን ከገዢው ፓርቲ ጋር ጭንቅ ነው ከጎምዢው ፓርቲ ጋር ውድቅ ነው ይብላይ ለእናንተ እንጂ እኔ ትንሽ ኮሽ ሲል ውልቅ ነው ፓስፖርቴን እንዳልነጠቅ ጀርባዬ ላይ ተነቅሸዋለሁ በእናታችሁ እኔ ምረጡኝ ምልክቴ ጠገራ ብሬ የሚያክለው ማዲያቴ ጅግናው የውሃ ልማት ሰፈር ህዝብ ሆይ ተው ምረጠኝ ብትመርጠኝ የኩራዝ መለዋወጫ እቃዎች አቀርባለሁ ተች ስክሪን ፋኖስ አስገባለሁ በነገራችን የፓርቲ የምርጫ ምልክቶች ልብ ብላችኋል የቀረ የዱርና የቤት እንስሳት የለም ዝሆን ቀጭኔ አውራሪስ ግመል ነብር ጉማሬ ሁሉ ያየው መስሎኛል ውድድሩ የስልጣን ነው ያደን ጉዞ ወደ ፓርላማ ነው ወይስ ወደ ደን በነገራችን ላይ ሳውዲው ንጉስ አብደላ ባጭር መቀጨት በማስመልከት ለ72 አመቱ ጎልማስ ጎረምሳ አልጋ ወራሽ የሐዘን ደብዳቤ ጽፌያለሁ ከደብዳቤ ስር ፊርማዬን ብቻ ሳይሆን የባንክ አካውንት ቁጥሬን አስፍሬያለሁ ሳውዲዎች የዘለ የሚደርሳቸው በኑፍሮ ፋንታ ዶላር እንደሚያዘግኑ ሰምቻለሁ ይህ በእንዲህ እንዳለ ንጉስ አብደላ ለመቅበር መሬት ሲቆፈር ነዳጅ ተገኘ የታደለ ሀገር ሁለመናው ጋዝ ያልታደለው ሀገር ሁለመናው መጋዝ እኛ ሀገር ቢቆፈር የሚወጣው የሰማታት አጽም ብቻ ነው በቅርብ ጊዜ ያለው የኢትዮጵያ ገጽታ በሚከተለው መንገድ ሊገለጽ ይችላል የተገለበጠ መኪና ተጀምሮ ያላለቀ አውራ ጎዳና በፖሊስ ቆመት የቆሰለ ሰልፈኛ ቦርጫም የቲቪ ጋዜጠኛ ቀጫጫ ተሸላሚ አርሶ አደር ሁለት አገጭ ያለው ወታደር ባሸናፊው ስር የሚጠናቀቅ ክርክር ከድሜ የሚረዝም መፈክር የቻይና ዕዳ ከጀሪካን ሰልፍ የተሰራ ግርግዳ ሰልፍ ያማራችሁ ተሰለፉ ብቻኔ ወክ በማረክበት በኩል አትሰለፉ እኔና ቢጤዎቼ በየጓራው የፖሊስ ቆመጥ እንደ ሸንኮራ ሲበቅል አይተናል የዛሬ ፖሊስ የሚበትነው ቢያጣ የታክሲ ሰልፍ ይበትናል ባለፈው አመት ልደቴን በማስመልከት ሚስቴ ቮልስቫገን ገዝታ በረክታልኝ ነበር ዘንድሮ ደግሞ አስፓልት ልትገዛልኝ አቀዳለች ታዲያ የትጄ ልንዳ መኪናችንን የምንጠቀምበት ለመብራት ነው ማታ ቮልሳችን ከሳሎናችን በር ፊት ለፊት ገትረን በፍሬቻው ብርሃን ራትን በላለን መንዳት አይታሰብም የአዲስ አበባ ሰው መሄጃ ስላጣ መኪናውን ጥጋስ ይዞ ይቀማል ትራንስፎርሜሽን ማለት መኪና ወደ መቃሚያ ቤት መቀየር ነው እንዴ ትራፊክ ፖሊሶችም ነገሩን ለምደውት ቃሚያ አይቀጡም ማሉ ባይሆን በየጋቢናው በር ብቅ እያሉ እስቲ በርጫውን የገዛህበት ደረሰኝ ያሳየኝ ይላሉ አሉ ያ ባቡር በመጣና እንዴት አባቱ አድርጎ እንደሚሄድ ባየሁት ሐዲዱ የቤቴን ግርግዳ ታኮ ነው የተዘረጋው ራሱን ለመግደል ከባቡሩ መስኮት የሚወረውር ሰው ምኝታ ቤቱ ውስጥ መውደቁ አይቀርም ወኢትዮጵያ ድንቅ የምትል አገር ወደብ ባይኖራትም መርከብ አላት ኤሌክትሪክ ባይኖራትም የኤሌክትሪክ ባቡር አላት እስቲ ባቡሩ ከለገጣፎ ሲነሳስቡት የባቡር ወያላ ተሳፋሪ ሁሉ ገብቶ ማለቁን ካረጋገጠ በኋላ እንዲህ የሚል ይመስለኛል ውድ ተሳፋሪዎቻችን በኤሌክትሪክ መቋረጥ ምክንያት ጉርድሾላ ላይ ልናደርስ ለምንችል ታጣፊ አልጋ መያዝ እንዳትረሱ ከብረትና ከጥቅስ የተሰራው የአዲስ አበባ ሚኒባስ በስንት ጣሙ በነገራችን ላይ አሜሪካ ውስጥ ታክሲ ውስጥ ያለው ወሳኝ ዕቃ GPS ሲሆን የኢትዮጵያ ታክሲ ወሳኝ ዕቃ ጥቅስ ነው ወያላው በግራ መስታወት ከሹፌሩ ጋር የምትጨቃጨቁ በኢቦላ ለቁ የሚል ርግማን ለጥፎ በቀይ መስታወት በኩል ጽዋ ያዘ የመላእክ ስዕል ይለጥፋል በጥቅሱ ኃጢአት ሰርቶ ከመላእኩ ስዕል አማካኝነት ንስሐ ገብቶ ወደ ቤቱ ይገባል እኔ ከቀጠልኩ ይቀጥላል ይላል ጽሑፉ።
Nazmamuz mami, nazmamuz mami, izmaray መለስ ያው ሳናቆቱን በክራሩ ድምጽ በክራሩ ድምጽ ፍቅርሽ አስደንቆ መላው ሳቃተኝ መላው ሳቃተኝ በደና ቆርኩልሽ ጥይት እንደሳተኝ ጥይት እንደሳተኝ ሳፈና ነበርኩ ይተኳሽ በመውዘሬ ተኳሽ በመውዘሬ ለሰበናይ ብቻ ንቼ ሰጠው ዛሬ ንቼ ሰጠው ዛሬ
I'm not. አመታዊ የሳት ቀን በስዊድን በዓለም አካባቢ ለሚገኙ ኢትዮጵያውያን አገልግሎት እያበረከተ የሚገኘው ኢሳት በተለያዩ ሀገሮች አመታዊ ባሉን እያከበረ ይገኛል። ይህንኑ ዝግጅት በስዊድን ፌብሩዋሪ 28 ቀን 2015 ለማክበር ተዘጋጅቷል። የዝግጅቱ ዋና አላማ ኢሳትን ለመርዳትና አገልግሎቱን እንዲቀጥል ለማበረታታት ሲሆን በተጨማሪም ኢትዮጵያውያን ባንድ መድረክ ተገናኝተው የሚያሳልፉበትን ጊዜም ለመፍጠር ጭምር ነው። እንደምን ጊዜውም ሁሉ ልዩ ልዩ ዝግጅቶች ያዝንለው ሲሆን ሹምጠኛው አቤቶክቻው አበበቶላ ከዋዛና ቁም ነገር ስንቁ ጋር በእንግድነት ይገኛል። ሌላው እንግዳ ደግሞ ጋዜጠኛና አክቲቪስቱ ሳዲቅ አህመድ ከአቤቶክቻው ጋር ሆኖ የሚለን ይኖረዋል። ተጨማሪ የኢሳት ማስተዋወሻ እንዲሆነው በመቶ ክሮናል ብቻ ባለ 48 ኢንች ስማርት ቴሌቪዥን ባለቤት የሚሆኑበት የሎተሪ ጣም ማዘጋጅተን ልወታል። ለዚህ ሁሉ ዝግጅት የመግቢያ ዋጋ 200 ክሮናል ብቻ ሲሆን ቲኬቱን አስቀድመው ከገዙ 190 ክሮናል እንሸጥልዎታለን። ዝግጅቱ የሚደረግበት ቀን ፌብሩዋሪ 28 2015 ሰዓት ከ13 ሰዓት ጀምሮ ቦታ ሃሉንዳ ፎልክትዩስ ሃሉንዳ። የስዊድን የኢሳት ድጋፍ ኮሚቴ
አድማጮች በመከታተል ላይ ያላችሁት እዚህ ስዊድን ስቶክሆልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። ቀደም ብለን የተለያዩ ቃለ ምልልሶችን ለማድረግ መስመር ስንደውል ብዙ አስቸግሮን ነበር። አሁን መስመር ላይ እንግዳ አግኝተናል። መስመር ላይ ያለን እንግዳ ከመስታወቃችን በፊት ከዚህ ቀደም እንደምታስተውሉት በርካታ ጋዜጠኞችና ጻፊዎች ከወራት በፊት በሀገሪቱ ውስጥ የተከፈተውን መጠነ ሰፊ እርምጃ በመሸሽ መሰደዳቸው ብዙዎቹም መታሰራቸው ይታወቃል። አሁን በስደት ላይ የሚገኙትን ጋዜጠኞችን እናነጋግርበት ሰዓት ላይ ነው። ሃሎ ጣና ይስጥልኝ። ሃሎ 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 ይሰማል? ሃሎ ሃሎ ሃሎ
Anyway.
ይሰማሃል?
አሁን ይሰማኛል።
በጣም ጥሩ። እንግዲህ አመሰግናለሁ። ትንሽ በጣም መስመሩ በጣም ነው ያስቸገረን። እንግዲህ ባለው ሰዓት ለመጠቀም እንሞክራለን። እንደ መግቢያ ለመጥቀስ ሞክሬ ነበር እንግዲህ ጊዜውንም ለመቆጠብ በርካታ ጋዜጠኞች ከወራት በፊት በተለያየ ምክንያት ከሀገር መሰደዳቸው እንደውም ሌሎቹ ለእስር መዳረጋቸው ይታወቃል። ብዙዎቻችሁ ደግሞ በእስር ስደት ላይ ትገኛላችሁ እና እስቲ አንተ ስምህን አስተዋውቀንና አሁን ያላችሁበትን ሁኔታ እስቲ ንገረን እስቲ።
ኦኬ። እኔ ከቶማስ አያሌው እባላለሁ። የአፍሪካን ዘርቃ ማኔጂንግ ዳይሬክተር እና አሳሳሚ ነኝ።
በጣም
እና አሁን እንግዲህ እዚህ ከመጣን 5 ወራት ሆኖናል ተቆጥሯል። እና ያው አስቸጋሪ ነው ስደት ጥሩ የለውም። በተለይ ደግሞ ጋዜጠኛ ሆነ ስትሰደድ አስቸጋሪ ነገር ነው። የሚሰደድበትም ሀገር ደግሞ ወሳኝ ይነቃሉ። እዚህ መጣም አራት ወር ሶስተኛ ሀገር ወይ ደግሞ ነጻ የምትሆንባቸው ሀገሮች ሊሆኑ ይችላሉ። እኛ ተሰደን የመጣንበት ድርግ ምናልባት እንደ ኢትዮጵያ እንደ 15ኛ ግዛት በገዢ ፓርቲ የሆነበት ሀገር ነው። እንደፈለጉ ሲችበት የሚችሉበት ሀገር በመሆኑ ያለንበት ሁኔታ ኮምፎርተብል ነው ወይም ምቹ ነው ብሎ ለመናገር የሚያስቸግር ነው። ምናልባት የጥሩ መንፈስም አይደለም።
ምናልባትም ከዚህ ቀደም እንደምናስታውሰው አንድ ጋዜጠኛ እንግዲህ በደረሰበት የተለያየ ነገር ህይወቱ አልፎ አስክሬኑ የተመለሰበትም ሁኔታ አለ አይደለም?
አዎ፣ ሚሊዮን ሹርቤ።
እንግዲህ እሱን
በጣም አስቸጋሪ
ሁኔታ መሆኑን እንረዳለን። እንደው ዛሬ በተለይ የደወልንበት ምክንያት እንግዲህ እንደጠቀስከው አንተም ያላችሁበት ሀገር በስልጣን ላይ ያለው አካል እንደፈለገ የሚያደርግበት እጁ ረጅም የሆነበት ሁኔታ እንዳለ መኖሩ ይታወቃልና ከሰሞኑ እንግዲህ ከዚህ ቀደም ባለው ልምድም ስናይ አንዳንድ ነገሮች ሲደረጉ ቀደም ባለው ጊዜ እናንተ ሀገር ቤት ውስጥም ያላችሁ ታቆታላችሁ። መንግስቱ አንድ ነገር ማድረግ ሲፈልግ ቀድሞ በተለይ በሀገር ቤት ውስጥ በአዲስ ዘመን ጋዜጣ በሌሎችም ላይ በተለያዩ ሰዎች ስም የተለያዩ ጽሁፎችን ያቀርባል። አሁን ደግሞ ከሰሞኑ በተለይ ሂማን ራይትስ ዎች ከሰሞኑ ያወጣውን ዘገባ ተከትሎ በተለያዩ መንግስቱን በሚደግፉ ድረገጾችና ዌብሳይቶች ላይ በተለይ የጋዜጠኞችን ምስክርነት ዋቢ በማድረግ እናንተ ላይ ጠንከር ያለ ትችት ስምም የተጠቀሰባቸው ሰዎች አሉ። የቀረበ ነገር አለ። ይሄ ነገር አንድ ሰው አይደለም የጻፈው፣ ሁለት ሶስት በተለያየ መንገድ የተጻፈ ነው። እና ይሄን ነገር እንዴት ነው የምታዩት እናንተ?
አዎ፣ በጣም ከባድ ነገር ነው። በጣም አስቸጋሪ ነገር ነው። ቀደም ብለህ አንተ መግቢያው እንደነገርከው ከሆነ መንግስት አንድ እርምጃ ሊወስድ ሲል በአዲስ ዘመን ገጽ ሶስት ላይ ጽሁፎች ተቋሚ ናቸው። ከዚህ ቤት በኛ ላይ እርምጃ ከመውሰድ በፊት እንዴት ተደርጓል? አይጋ ፎረም፣ ሌላው ደግሞ የጥቆማ የመንግስት ጥቆማ። ብዙ ጊዜ ጽሁፎች የሚጻፉት ሲጻፉ በተለያየ ግርስ የሚጻፉ እንጂ በአገሪቷ ከተባል ሰላት የሚጻፉበት ጊዜ አለ። ያ ማለት ነው ሰው ያቀደውን ነገር የሚያመለክት ነው። እንደሚታወቀው እኔም ሆነ አሁን አጠገብ የምትገኘው አቦነሽ፣ ሌሎችም የስራ ባልደረቦች በሚማች የሮቺ 14 ሪፖርት ላይ በዶክመንት ላይ ተሳታፊ ነበረ። የተናገርነውም ነገር ቢሆን ያለውን በወቅቱ የደረሰብንን የተፈጠረብንን ሁኔታ ነው። አለም ካየ ውጭ እኛ እንደሚስከበርከነው የረዳ ነው። ያ ሁኔታ ደግሞ በመንግስት ላይ የፈጠረው ተጽዕኖ አለ፣ ችግርም አለ። እኔ ዲሞክራሲ ያለሻዋር የፈጠረበት ነገር አለ። ያንደ የአይጋ ፎረም ላይ ወጣውን ነገር ስናነብ ደንግጠናል። ያዝም ነገርኩ ሴቭ አይደለም እ ያለን ተፈጥሮ አይደለም። ብዙም የኢኮኖሚ የተለያዩ ችግሮች ነገሮች አሉ። ግን ከዛ ላይ ተንተርሶ ይህን ነገር ለማድረግ የማይመለሱ ናቸው። ብዙ ነገር ላይ ኢንቨስት የሚያደርጉ ናቸው እና በጣም ደንግጠናል። በጣም ተረብሸናል። ጥሩ ስሜትም የለንም። ያው እሷ በቀጠለም ትገልጽላለች። በጣም አስቸጋሪ ነገር ነው ያለንበት ሁኔታ።
በሪፖርቱ እዚህ በተለይ አንድ ግለሰብ በጻፈው ጽሁፍ ላይ ዳዊት ሰለሞን፣ በትራ ያዕቆብ እና ጋዜጠኛ ዘሪሁን በስም ተጠቅሰዋል። እና እነዚህን ግለሰቦች እንግዲህ እነሱ እንደሚሉት ከአሸባሪ ድርጅቶች ጋር መረጃ በማቀበል እንዲሁም የኢትዮጵያን አጠቃላይ የጸጥታ ሁኔታ አደጋ ላይ በመጣል መረጃዎችን በማቀበል በሚል እንደው በጣም በጠንካራ ክስ ነው የሰነዘረው። እና ወደ መጨረሻ ላይም እንደነዚህ አይነት ሰዎች በጎረቤት ሀገር ሆኖ እንዲህ አይነት ነገር ማድረጉ በቸልታ ሊታለፍ አይገባም፣ ሊናቁ አይገባም እና መንግስት የተፈለገውን አፋጣጅ እርምጃ ወስዶ ለሌሎች ማስተማሪያ ማድረግ አለበት የሚል ሀረግ ነው የሚያጠቃልለው። እና ይሄ ምናልባትም ቶኑ ከፍ ያለ ነው፣ አጻጻፉ በጣም ትንሽ ጠንካራ ነው እና እንግዲህ ይሄ ነገር ከሆነ በኋላ ምን አይነት በእናንተስ በኩል የሚወሰዱ ወይም ያሰባችሁት እርምጃ ካለ ይሄን ከሚመለከተው ማካል ጋር ቢሆን?
አሁን እንግዲህ ያው እንደምታውቀው መንግስት ተፈርጅ ለማድረግ ባህሪ ነው ያለው ከሆነ አዲ አድ ያደረከው አድርጋል ያለ የኛ ጋብቻ አሁን ለተደነጋገረው ሲያሰው ሶሻል ሚዲያ ደረጃዎቻችን ተፈርጅ የታሰሩበት ሁኔታ አለ። መስክንድር ነጋሪ ሲሙሉ ተመለከታል ያለውን ተፈርጅ ሆነ አለ ማለት ነገር ነው። መንግስት ግን የሚደነብርበት ጊዜ ልክ እንደነጋበት አውሬ ሆኖ ነው ለተቃይ ምክሮ እነዛ የተባሉት ጓደኞቻችን እናቃቸዋለን ምን አይነት ሰዎች እንደሆኑ ከዛም ደረጃ ላይ እንደማይችል እኛ የምናውቃቸው በጋጤነታቸው ነው። እና አሁን የሚለው ነገር እኛ የተቆጣ ወራጣም ደንግጠናል። መጀመሪያ የሚፈልጓለን ሰደር ጀምሮ ግንኖር አይችልም ጥርፋል ሆነ አሁን ግን የበለጠ ነው የቸነት ነው የተረበሽ ነው። እና እንግዲህ ለሚመለከታቸው ወገኖች የተቻለን ነገር እናደርጋለን በተቻለን ፍጥነት። ያው ከዚህ እንደዚህ ማጋጣሚ ስለሚችለው ሌሎች ወገኖቻችን ሌሎች አሁን እንዳዳምጡ ወገኖች እኛ ሊረዱ ይገባል። ወደ ሶስተኛ ትንሽ ተገርበት ተላሚዎች ሁሉ ይገባል። ምክንያቱም ሴፍ አይደለንም እዚህ በጣም ጥሩ ነገር አይደለም ያለው። ምክንያቱም አንድ ሰው በቃ ስራፍንምተ ነገር ማለት ይችላል። ምክንያቱም ካልወጣ ካልተንቀሳቀስ ቤት ከዋል በጣም አስቸጋሪ በጣም ሽንቀት ያን ያለ ነው። በጣም ይከብዳል። በጣም ችግር ነገር የሚመለት የሚገባን ነገር እናደርጋለን።
እዚህ ያሉ ይሄን ፕሮግራም የሚከታተሉ አድማጮች ወይም በውጭ ያለ ኢትዮጵያዊው በተለይ ከአፍሪካ ውጭ ያለ ኢትዮጵያዊ ምን ማድረግ ነው ያለበት? እናንተን ለመርዳት በምን መንገድ ነው መርዳት ያለበት ብለህ ነው የምትገምተው?
መጀመሪያ ላይ ነበረበት ሁኔታ ያው እንደምታውቀው ኢኮኖሚካል ችግር በጣም አስቸጋሪ ነው ስለዚህ አሁን ግን ከዛኛው የባሰ ነገር ነው የመጣው። እንደምታውቀው ሰዎች እንደምታውቁ ነው ዛጣቀም በጣም ተጨንቋል። በተለይ አውሮፓ ህብረት በዚህ ምርጫ ላይ ካዛብ ያለ መሆኑ ብዙዎች ገረል የማድረግ ነገር በአፍሪካ ያለው ወይ ደግሞ እሱ የተናገር ያለው ንግግር እና ዲሞክራሲያዊ መንገድ ክፍት ውስጥ የሚገርና አይ አልተማለ ስለዚህ በቃ የሆነ ተገላቶ ያን ከለማን አማረኝ የሚለውን ነገር ብቻ ነው የምትመልስ እኛ ያርገና እኛውን ከጥቅም ልንረዳ ነው ቶሎ እንድንወጣ ነው። ከዚህ በጣም ዝግጅትናል ስጠታችን አደለም ያለ ነው ወራት ለማገር እንደ ዲናቸ ራቀው እንጂ ስላለና እንድንወጣለን በጣም 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 ችግር ያለ ያለ ነው። ችግር ያለው ከትናንት ማጀምር ያለንበት መንፈስ ጥሩ አደለም ልንወጣ እንፈልጋለን። ያው ሌላውን ቀጣዩ እንደ ቁሳ ትርዳለች።
እስቲ ወደ እሱ አሻግረኝ። ሃሎ ሃሎ ጠና ይስጥልኝ እንደምን አረፈድሽ? ደና ደና ነን። እስቲ ስምሽን ማን እንበል?
እኔ አዶኒሻል አባላለሁ የለምን ከፍተኛ ሪፖርተር ነኝ።
አሁን እንግዲህ ያንን ነጥቦችን ያነሳን የተነጋገርነው ነው። ያው እንግዲህ ከሀገር ከወጣችሁ ካለፉት 5 ወር ወዲህ ያለው ሁኔታ በእርግጥ የሚታወቅ ነው። የተለያዩ ችግሮች አሉ በስደትም በተለያዩ ሁኔታዎች። አሁን ደግሞ ከዛ ከፍ ወዳለ ደረጃ የተሻገረበት ሁኔታ እንዳለ የተነገረ ነውና በተለይ መንግስቱ በሚቆጣጠራቸው ወይም ደግሞ የመንግስቱ ልሳን በሆኑ ሚዲያዎች በተለይ የሰሞኑን የሂውማን ራይትስ ዎች ዘገባ ተከትሎ ምስክርነት ሰጥተዋል የተባሉ ጋዜጠኞች እናንተን ጨምሮ ማለት ነው እንዲያዙ ወይም ደግሞ እርምጃ እንዲወሰድባቸው የሚወተውቱ የተለያዩ ጽሑፎች እየወጡ ይገኛሉ። እንደው ይሄን ነገር እንዴት ነው የተመለከታችሁት እናንተ? አንቺስ በግል
ያ ማለት ነው ለይማን ነው የተቀረው የተቀረው ባንዳ መልኩ ነው የገለጠ ነው ማለት ነው። ኢትዮጵያ ላይ ይደፍና ጫና አፈና ብቻ መልኩ ነው አሁን እንደዚህ ወጣ ስለምን እናገር ነው ይችላል ያለውጡ ታግተ ይቀር ቤት የደበቃቸው እግሮች የተላዩ ወደቀቀቀው ማለት ነገር አለ። ይሄ በጋዜጠኞች ላይ ብቻም ይደረጋል ምን ይሰራል ጥቃት ይደረጋል በተለያዩ ህብረተሰብ ክፍል ላይ የሚጠቃ ሲሆን እኛ ወጥነቃል ወጥተን ሚዲያ ላይ ደርሰን ስለተናገር ነው ይችላል ባንሰ መልኩ ይገለጥ ነው ባን ኢትዮጵያ ማለት የሚያደርግ መልኩ አይደለም። ይሄ ደግሞ አሁን እንደዚህ ያደረግነው ነገር ነው። እናማ እንግዲህ አዛ ፎረም ላይ የወጣው ነገር እየተከታ ጀምሮ በጣም አስጨነቀን በጣም። እንደኛ አዛ ፎረም ማለት ያው እነሱ ምሳሌ የነሱ ሁለተኛው መንግስት ነው ያስር የፈለገውን ለፕሮክላሜሽን የሚጠቀሙበት ነገር ነው። አስቀድሞ ያስቀሉ ቀጣይ ግርግጃ ነው። ይሄ ነገር አስደንግጦናል። ዳኛኑ ደግሞ እዚች ጎረቤት ሀገር ላይ ጎረቤት የማትባል ማጠገባቸው ነው በኢትዮጵያ ታርጋል የሚሰደዱት ደግሞ እንደፈለጉት እንደወደዱት እንደተናገሩ ነው። ለምሳሌ እንደና ሰፈውን ጨመራ ከዚህ እየተሰደ አክሲፕሽን እንደሚሆን ከዚህ እየተሰደ አንዚህ ካደርጎ አይደለም እና እኛ ደግሞ አሁን እንደዚህ ባለው ነገር እኔ እንደ ተስፋሽነት ይያዝና ማለት ምን ይያዝ ያለው ነገር እንደታይ እንደ ነብይ ሆኖ የሚናገር ነገር ስለሆነ በጣም ያሰጋል። በዚህ ላይ እና ማን እንደቆማ ታደርገኝ ምን እችላለሁ? እንኳን ከኢትዮጵያ ከኬንያ መንግስት ጋር ነው የሚሰራው ተብሎ አሁን እኛ ከመጣን 5-6 ሆኖ ነው። በፊት በ5 ቀን በአንድ ወር ነበር ለጋዜጠኛ ማንዴት የሚሰጠው። ማንዴት የለም፣ የቪዛ ቀናችን አልቋል። እንደገና የሚሆን አሁን አያ ፎረም ያወጣው ነገር አለ። በጣም አስጨናቂ ነገር ግን በራሳችን ነገር ነው። እንደዚህ ስደት እንኳን በራሳችን ነገር የሚክራይ አለ፣ የሚትበላው ነገር አለ። በጣም አሳዛኝ ነገር ውስጥ ያለ ነው። ከዚህ ባለፈ ከይዘን ነው ወገዳችን ደግሞ በጣም የሚያስጨንቅና የሚያሳዝን ነገር ነው አሁን ያለንበት ሁኔታ።
ለአሸባሪዎች መረጃ ሲያቀብሉ የነበሩ ብሎ ጽሁፎቹ ላይ የሆነ እጅላል። ከዚህም ባሻገር ለኒዮ ሊበራሊስቶች ያደሩ እያለ በጣም ነው የሚሆነ እጅለው። ወደ መጨረሻ ላይ ጽሁፉም እንዲህ አይነት ሀሰተኞችን ምንም አያመጡም በማለት ችላ ማለት ሌሎች እነርሱን ጥፋት መንገድ እንዲከተሉ ማበረታታት ነውና ይታሰብበት ወይም ደግሞ እርምጃ እንዲወሰድ ብሎ ይወተውታል። ይሄ ነገር ያው እንግዲህ መጨረሻው ወዴት እንደሆነ የሚመጣው ግልጽ ነውና በእናንተ በኩል እንደው አቅም በቻለ መጠን የምታደርጉት ነገር ካለ እዚህስ በውጭ ያለው ኢትዮጵያዊው በምን መንገድ ነው እናንተንስ መርዳት የሚችለው? ምን ማድረግ አለበት ያለሽ?
ያው መንግስት ያው እንግዲህ ከረጅም ማቀረብ ይገባል። እንፈልገው ማሰር ሲካለ የሽብር ህግ ብሎ ጋዜጠኞችን፣ አክቲቪስቶችን፣ የተለያዩ ህብረተሰብ ክፍል ማስገባት ሲፈልግ ከኮንስቲቱሽን በወጣ ነገር ነው እያስገባ ያለ እስር ቤት እያስገብላለች። ጋዜጠኞችን ቀጥታ ወስደው እነሱ ከፈረጁት የአሜሪካን መንግስት በፈቃደኝነት አሜሪካን ኮንስቲቱሽን ተደግፎ ኢሳትን የሚሰሩበትን ኢሳት ለኢሳት መግለጫ ሲጣሱ ከኢሳት ጋር ግንኙነት አላቸው እንዲህ እንዳይነት ነገር ነው። አሁን ሽብር ከይተበል ነው ክሱን ሁሉ በፖሊስ አይደለም አንጋልጠኞች እየተከሰሱ ያለው እና እነሱ ናቸው አሁን ሽብር ሁሉ ሽብር የሚለው ነገር እነሱ ማድረስ የሚያደርግ ምንም በሌለበት ነው ህብረተሰቡን እያሸበሩ ያሉት። እና አሁንም ይህንን እነሱ ያሉት ነገር ደግሞ ከማድረግ ወርታ ላይ ነው እንደፈለጋቸው ህግ ያወጣሉ፣ ህግ ያስፈጽማሉ፣ ህግ ያፈርሳሉ። እንደፈለጉ እነሱ የጣፍን ኮንስቲቱሽን ያወጣሉ፣ ኮንስቲቱሽን አፍርሰው ነው ዘለዚህ ታዳይቶ የፈለጉትን ከሚፈቱት። ይህ ባለበት ሁኔታ አሁን ማ የምንለው አሁን አጠራጣሪ ነገር አለም ሰይጠንሰራችን ምንድን ነገር የምንጠራጠረው ነገር አለን ይችላል ዛሬ ይችላል ምንም የምንለው ነገር ነው። እኛ በዲያስፖራው በኩል ያለው ነገር አንደኛ በራሳችን ነገር ነው እየኖርን ያለ ነው። አስጨናቂ ነገር ውስጥ ነው ያለ ሁሉ ነገር ከብዶናል። ከዛ ባለፈ ደግሞ ከባድ ነገር ከዛ ባንወጣ ይሻለን ነበር። እዚህ ወጥ እንዳፈልጋ ተመልሶ በነት እጅ ተላልፎ መስጠቱ ከባድ ስቃይ ውስጥ እንደምንገባ ነው ለኛ የሚታየን። እየታያችሁት ምስክርነት ብለው ነው ይህ ስለሆነ ከዚያ የሚመጣበትን ትልልቅ ድርጅቶች አሉ በሂማን ራይትስ ላይ የሚሰሩ የአውሮፓ ህብረት፣ የተለያዩ ትልልቅ ተቋማት ስላሉ ግብረሰናይ ስኝ ስላሉ እንደዚህ አይነት ነገር ላይ ሚዲያውም ዲያስፖራውም የሌሎች እንደሚደረገው ነገር አድርገው ከዚህ ቅርቶ ነገር ቶሎ የምንወጣበት ነገር ነው። ይህ ለእኛም ከእስረት ውርደት ነው። እዚህ ድረስ መጥተን እንደገና ወገን ደግሞ ወደዚህ ልጃለን ከወገን መመለሳችን በጣም ለከባድ ነገር ነው።
እንግዲህ ይሄንን የሚሰሙ አድማጮች ወገኖች በየበኩላቸው የተለያዩ ነገሮችን እንደሚያደርጉ አምናለሁ። እንግዲህ ጉዳዩን የምንከታተለው ነው የሚሆነው። መጨረሻ
አንድ ጓደኛችንም አለ ሲያናግረውቱንም
እሺ፣
አንድ ዳይሬክተር ነው የሚለኝ
እሺ። ሃሎ ሃሎ፣ ጤና ይስጥልኝ። እንደምን አለ? ማን ልበል አንተን? ኦኬ፣ ምን ላይ ነበር የምትሰራው አንተ? ኦኬ፣ አመሰግናለሁ። እንግዲህ ያው እየተነጋገርን ያለ ነው። እንግዲህ ባለፉት 5 ወሮች የተለያዩ ከተሰደዳችሁ በኋላ የተለያዩ ነገሮች ችግሩም አለ ብዙ ነገሮች እየደረሱባችሁ እንዳለ የሚታወቅ ነው። ነገር ግን አሁን ወደ ባሰና የከፋ ነገር የመጣበት ሁኔታ ነው ያለው። በተለይ የሂዩማን ራይትስ ዎች የሰሞኑን ዘገባ ተከትሎ እናንተ በመስክርነት ለሂዩማን ራይትስ ዎች ሰጣችኋል በሚል በተለያዩ መንግስቱን በሚደግፉ ጋዜጦችና መጽሔቶች ላይ ስማቸው የተነሳ ተብጠለጠለ እንዲሁም እርምጃ እንዲወሰድባቸውም የተውት ጽፎች በከፍተኛ ሁኔታ እየተሰራጩ ነው ያሉት። ይሄ ነገር እንዲህ በቀላሉ የሚታለፈው ነው ስላልሆነ እንደው ከውጭም ያለው እዚህም ያለው ምን ማድረግ እንዳለበት እናንተም እዛ ያላችሁት አቅም በቻለ መጠን ምን እንደምታደርጉና ያላችሁን ስሜት ለመጋራት ነው። እስቲ ያለውን ነገር ንገረን። በእናንተስ በኩል ምን እያረጋችሁ ነው? እንደው ይሄን ጉዳዩን ለሚመለከታቸው አካላት በማሳወቅ ረገድ
ያው
አስቸኳይ ውጭም ያለው ኢትዮጵያዊ ወይም ሌላው ኃይል ካልደረሰላችሁ ህይወታቸው ወይም አጠቃላይ ያለው ነገር አደጋ መሆኑን እየገለጽክልኝ ነው ማለት ነው። እንግዲህ ያለውን ነገር ሬዲዮውን የሚከታተሉ ወገኖች እንደሚሰሙ አምናለሁ። ሁሉም በየበኩሉ የተቻለውን እንደሚያደርግ ሆኖ ይስማኛል። ጉዳዩን በየሳምንቱ ያለውን ነገር እንከታተልና እናቀርባለን። በቀጣይም ያለውን ነገር አድማጮች የሚሉት ነገር ካለ እነሱ የሚሉትን ይዘን ወደ እናንተ መንመጣበት ሁኔታ ይኖራል። እንግዲህ ለዛሬ በጣም አመሰግናለሁ። እንግዲህ እግዚአብሔር ከእናንተ ጋር ይሁን። ዳቸዋል ከረፋዶ 11 ሰዓት ሆነ ለሳምንቱ አበይተናዎች ቀጥለው ይሰማሉ። አርበኞች ግንቦት 7 ፓርቲዎችና ኢትዮጵያ ህዝብ ከመጪው የግንቦት ምርጫ ራሳቸውን እንዲያቀቡ ጥሪ አስተላለፈ። አርበኞች ግንቦት 7 ንቅናቄ ባሰራጨው መግለጫ እንደተጠቀሰው ውሃት በመርጫ ምክንያት አንዳች ለኢትዮጵያ የሚጠቅም ለውጥ ሊያደርግ ይችላል የሚለው እምነት ለአርበኞች ግንቦት 7 ፈጽሞ የተማጠጠው ከምርጫ 97 ማግስት መሆኑን አስተዋውሶ ያም ሆኖ ግን በምርጫ ላይ ያላቸው ተስፋ ፈጽሞ ያልተማጠጠ ፓርቲዎችን በማክበርና ስራቸውን ማስቸገር ለማድረግ ስንል ከምርጫ 97 ወዲህ በነበሩ ብሔራዊ ሆነ ክልላዊ ምርጫዎች ላይ ማዕቀብ እንዲደረግ ለኢትዮጵያ ህዝብ ጥሪ አድርገን አናውቅም ነበር ብሏል። በማከለም የቆያ ቆማችንን የሚያስቀየር ፖለቲካዊ ሁኔታ ተፈጥሯል የሚለው መግለጫው በተለይ ከሰሞኑ ወያኔ አንድነትና መያድን ለተላላኪዎቹ መስጠቱ እንዲሁም በሰማያዊ ፓርቲ ላይ እየደረሰ ያለው መጠነ ሰፊ ጫና ወደ እገዳ ሊያደርሰው እንደሚችልና ሌሎችን ፓርቲዎችን ተወዳዳሪዎችን እንደሚያግድ ይስማናል ብሏል። በዚህም አርበኞች ግንቦት 7 በመጪው ምርጫ ሁሉም ሰው የራሱን በይቅርታ ሁሉም ፓርቲዎች ከምርጫው እንዲገለሉ ጠይቋል። በውጭ የሚኖሩ ኢትዮጵያውያንም በመርጫው ላይ ማዕቀብ በማድረግ ህዝባዊ አብዮት ለመቀስቀስ የበኩላቸውን ጥረት እንዲያደርጉ በሀገር ውስጥም ያሉ በውጭም ያሉ ምርጫውን እንዲያስተጓጉሉ እንዲሁም አርበኞች ግንቦት 7ን በመቀላቀል ትግሉን እንዲደግፉ ተጠይቋል። አምስት የአየር ኃይል ጠበቃ ባለትና ሁለት ፓይሎቶች መጥፋታቸው ተነገረ። ከኢትዮጵያ ሳተላይት ቴሌቪዥን የተገኘው መረጃ እንደሚያመለክተው ከሁለት ሳምንት በፊት አምስት የአየር ኃይል ጠበቃ ባለት እስከነሙሉ ትጥቃቸው እንዲሁም ሁለት ፓይሎቶች ከድሬዳዋ አየር ኃይል ጠፍተዋል። የጠበቃ ባለቱም ሆነ ፓይሎቶቹ ያሉበትን ለማወቅ የተደረገው ጥረት እስካሁን ባይሳካም ይህን ተከትሎ ጀነራል ሳሙራ የኑስ ከመቶ አለቃ ማረግ በላይ ያላቸውን የአየር ኃይል አባላት ሰብስበው ግምገማ እንዳካሄዱ ዘግቧል። ጀነራል ሳሙራ የአየር ኃይል አባላት ለምን ይከዳሉ? አሁን ያላችሁበትስ ምን ታስባላችሁ? የሚል ጥያቄ ለተሰብሳቢ ያቀረቡ ሲሆን የአየር ኃይል አባላቱም ከፍተኛ የሆነ አስተዳደር በደል እንደሚደርስባቸው ከእጅ ወደ አፍ የሆነ ክፍያ እንደሚከፈላቸው በመኖሪያ ቤት እጦት እንደሚሰቃዩ ገልጸዋል። መኮንኖቹ በርካታ ችግሮችን ዘርዝረው ያቀረቡ ቢሆንም ጀነራል ሳሙራ ችግሮቹን ከመስማት ውጪ ምንም አይነት ምላሽ ሳይሰጡ ሄደዋል። የአየር ኃይል አባላት ሞራል ስሜት መዳከሙ ገዢው ፓርቲ በሩሲያ ቅጥር አብራሪዎች ላይ እምነቱን እንዲጥል አድርጎታል። የትግራይ ተወላጅ የሆኑት ሻምበል ሳሙኤል ግዳይና ቴክኒሻን ብርሃነ ግዳይ ከመቶ አለቃ ቢሊልኝ ደሳለኝ ጋር በመሆን ስራቱን አናገለግልም ብለው ሄሊኮፕተር ይዘው መጥፋታቸው የህወሓትን የዘር ፖለቲካ መሰረት እንዳናጋው ምንጮች ይገልጻሉ። ለወትሮ ይታመኑ የነበሩ የትግራይ ተወላጅ የአየር ኃይል አባላት ሳይቀሩ የሚታመኑ ሆነው ባለመገኘታቸው ባለስልጣናቱ አይናቸውን የውጭ ቅጥረኞች ላይ ያዞሩ ነው። ስራቱን አናገለግልም ብለው የጠፉት የአየር ኃይል አባላት ተቃዋሚ ድርጅቶችን ተቀላቅለው እየታገሉ ሲሆን በሌላ በኩል ደግሞ የአፍሪካ መሪዎችም ሆነ የሌሎች ሀገሮች መንግስታት ለስብሰባ ወደ አዲስ አበባ በሚመጡበት ጊዜ ለደህንነት ስራም ሆነ ለልዩ ጥበቃ የሚመደቡት የአንድ ብሔር ተወላጆች ናቸው በማለት የሌሎች ክልሎች የደህንነት አባላት ቅሬታ ማሰማታቸው ታውቋል። የ24ኛው አፍሪካ የመሪዎች ጉባኤ ከተካሄደ በኋላ ለግምገማ ከተጠሩት ምድብተኛ የደህንነት ሰራተኛና የጸጥታ አካላት መካከል አንዳንዶቹ ለመሪዎችና ለእንግዶች ደህንነት የሚመደቡት ጠባቂዎች አንድ አካባቢ ተወላጆች ብቻ መሆናቸውን ስራቱ የእናንተ አይደለም አምናምናችሁም የሚል መልእክት አለው በማለት በድፍረት ለግምገማዎች ነገራቸውም ተዘግቧል። በብሔራችን ምክንያት ተበደለናል ያሉት የደነ ሰራተኞችና ጠባቂዎች ድረሱብን ያሏቸውን በርካታ ችግሮች ዘርዝረው አቀርበዋል። በኢትዮጵያ ውስጥ አሻባሪዎች ራሳቸውን ያደረጁና መራባቸውን እየጠረጉ በመጡበት ሁኔታ የምናምነው ሰው እንመደባለን የሚል መልስ ግምገማው ከሚመሩ ሰዎች የተሰጠ ሲሆን ተሳታፊዎች በተሰጠው መልስ ማዘናቸውን በግምገማው የተሳተፉ ምንጮች ገልጸዋል። የተቃዋሚ ፓርቲ አመራሩ በደረሰባቸው ድብደባና መዳንት ክልከላ ህይወታቸው አለፈ። የዘጠኙ ፓርቲዎች በጠራው ያደር ሰልፍ ታስረው የነበሩት የመቶ አለቃ ተሰማው እንደሙ በእስር ቤት ሳሉ በደረሰባቸው ድብደባና መዳንት ክልከላ ህይወታቸው ማለፉን የሰማያዊ ፓርቲ ልሳን የሆነው ነገር ኢትዮጵያ ዘግቧል። የመላው አማራ አንድነት ድርጅት ምክትል ጻፊ የሆኑት መቶ አለቃ ተሰማው እንደሙ ህዳር 27-28 የዘጠኙ ፓርቲዎች ትብብር በጠራው ያደር ሰልፍ ላይ ነው ክፉኛ የተደበደቡት። የስኳር መምተኛ የሆኑት የማህድ ምክትል ጻፊ ከደረሰባቸው ከፋ ድብደባ ባሻገርም ወደ እስር ቤት ተወስደው ለሶስት ተከታታይ ቀናት መድኃኒት እንዳይገባላቸው መከልከላቸው ለከፋ ህመም እንደዳረጋቸው ተገልጿል። በድብደባና በእስር ቤት መድኃኒት መመከልከላቸው ክፉኛ የታመሙት መቶ አለቃ ተሰማው እንደሙ ከእስር ከተፈቱ ሁለት ጀምሮ ለሁለት ወር በዘውዲቱ ሆስፒታል ከቆዩ በኋላ ሰሞኑን ከዚህ ዓለም በሞት ተለይተዋል። የስኳር ህመምተኛው መቶ አለቃ ተሰማው እንደሙ በአዳር ሰላማዊ ሰልፍ ወቅት ከደረሰባቸው ድብደባ ባሻገር ለአምስት ቀናት ቀዝቃዛና ጨለማ ቤት ውስጥ ታስረው መቆየታቸው ተነግሯል። በአውሮፓ ህብረት በኢትዮጵያ ሰብአዊ መብት ጥሰት ዙሪያ ልዩ ውይይት አደረገ። ህብረቱ ጥር 27 2007 ዓ.ም በብራስልስ ቤልጅየም የአውሮፓ ህብረት ጽህፈት ቤት ውስጥ ለሶስት ሰዓታት ባደረገው የኢትዮጵያ የሰብአዊ መብት ግምገማ በኦጋዴን ክልልና በተቀሩት የኢትዮጵያ ግዛቶች በዜጎች ላይ የተፈጸመ ያለው ሰቆቃ የአውሮፓ ህብረትና አባል መንግስታት በዝምታ መመልከታቸውን ማብቃት አለበት የሚል ውሳኔ አስተላልፏል። ስብሰባውን ያዘጋጁት የህብረቱ የሶሻሊስትና የዲሞክራቲክ ፓርቲዎች ጥምር ህብረት ወክልና አልባ ህዝቦች ተቆርቋሪ ድርጅት ጋር በመተባበር ነው። በስብሰባው ላይ የኦጋዴን ክልል ፕሬዚዳንት አማካሪ የነበረውና በክልሉ የሚፈጸመውን የሰብአዊ መብት ጥሰት በመረጃ በማጋለጥ ላይ የሚገኘው ወጣት አብዱላሂ ሁሴን፣ ተቀማጭነቱ በጄኔቫ የሆነው የአፍሪካ መብት ተቆርቋሪ ድርጅት ባልደረባ አቶ አብዱላሂ መሐመድ፣ የኦጋዴን ሴቶች ተወካይ ጋዜጠኛ እና የክሬትረትስ ዳይሬክተር ግርሃም ፌብልስ፣ እንዲሁም በኦሮሞ ሴቶች ላይ የሚደርሰውን ሰቆቃ በማስመልከት ጥናት ያካሄዱት ዶክተር ባህኖ ቀኖ በቪዲዮ የተደገፈ የምስክርነት ቃላቸውን ሰጥተዋል። እንግሊዛዊ ግርሃም ፌብልስ በኢትዮጵያ ሁለት ዓመት ቆይታቸው የታዘቡትን የሰብአዊ መብት ጥሰቶችን በተለይም በኦጋዴ ክልል በሴቶች ላይ የተፈጸመው ያሉትን አስገድዶ መድፈር ወንጀል የታዳሚውን ስሜት በነካ መልኩ አቅርበዋል። በስልጣን ላይ ያለው መንግስት በዜጎች ላይ ሽብርን እያካሄደ ነው ያሉት ሚስተር ፌብልስ የዚህ ሰቆቃ ፈጻሚዎች ከአውሮፓ ህብረትና መንግስታት በየዓመቱ ከፍተኛ የገንዘብ እርዳታ የሚያገኙ መሆናቸውን እጅግ የሚያሳዝን ነው ብለዋል። በጉባኤው ላይ የኦጋዴን ነጻነት ግንባር ተወካይ ዶክተር ባዳል አህመድ እና አርበኞች ግንቦት ሰባት ተወካይ አቶ አበበ ቦጋለ በኢትዮጵያ ውስጥ የተፈጸመ ነው የሚሉትን የሰብአዊና ፖለቲካዊ መብቶች ረገጣና አስከፊ ሰቆቃ በየተራ አቅርበዋል። የአውሮፓ ህብረትን ወክለው በስብሰባ ላይ የተገኙት ወይዘሮ አና ጎሜዝ፣ የእንግሊዝ ፓርላማ ተወካይ ወይዘሮ ጁሊ ዋርድ በየተራ ባደረጉት ንግግር የኢትዮጵያ መንግስት ከ60% በላይ ባጀቱን ከአውሮፓ ህብረት የተቀበለ ዜጎች ላይ እየፈጸማቸው ያሉ አስከፊ ሰቆቃዎችን አውሮፓ ካሁን በኋላ በዝምታ ማየት የለባትም ካሉ በኋላ ኢትዮጵያውያኖች በሀገራቸው እየተፈጸመ ያለውን አፈናና ጭቆና የውጭ ማህበረሰብ ያስቆምልናል ብለው ከመጠባበቅ ራሳቸውን፣ ነጻነታቸውን፣ ልዩነታቸውን በማቻቻልና መለስተኛ ፕሮግራም በማዘጋጀት ህብረት ፈጥረው በአንድነት መታገልና ለለውጥ መነሳት አለባቸው ብለዋል። የአውሮፓ ህብረት በዘንድሮ ምርጫ ላይ ታዛቢዎችን እንዳይልክ የወሰነው የኢህአዴግ መንግስት በየአምስት ዓመቱ የሚያደርገውን የተሳሳተ ምርጫ በማጀብ ህጋዊነት ለማሰጠት እንደከዚህ በፊቱ ለመተባበር ፈቃደኛ ያለመሆኑን ለመግለጽ ሆኖ ሳለ ኢትዮጵያ መንግስት ግን በህብረቱ በገጠመው የበጀት ችግር ምክንያት ታዛቢ አልልክም ብሏል ብሎ የጀመረ ቆስቀሳ መሰረተ ቢስና የተለመደ ህዝብን የማዘናጊያ ወሬ እንደሆነ ገልጸዋል። የአመቱን 60% የሚሸፍን በጀት የሚሰጠው ህብረቱ ኢትዮጵያ የመሰለ ስትራቴጂክ ሀገር ህብረቱ የገንዘብ ጥረት አገጥሞታል ብሎ ማሰብ ራስን እንደማታለል ይቆጠራል ብለዋል። ህብረቱ ምርጫው ከመደረጉ ከሚቀጥለው ወር በፊት የኢትዮጵያ ተቃዋሚዎችና ሰብአዊ መብት ተሟጋቾችን በስፋት የሚያሳትፍ ትልቅ ጉባኤ በሚያዝያ ወር ላይ ለመጥራት በዝግጅት ላይ እንዳለ በዚሁ ስብሰባ ላይ ተገልጿል። አንዳንድ የፓርላማ አባላት በዚሁ ስብሰባ ላይ ኢትዮጵያ ህዝብ እንደ ግብጽ ሆ ብሎ በመነሳት ከመጪው ግንቦት ምርጫ በፊት አምባገነንነትን ከራሱ ትከሻ ላይ ለማውረድ መነሳት አለበት ብለው መናገራቸው ተዘግቧል። የሰዓቱ ዜና በዚሁ አበቃ።
ታዊ ሰዓት ቀን በስዊድን በዓለም አካባቢ ለሚገኙ ኢትዮጵያውያን አገልግሎት ያበረከተ የሚገኘው ኢሳት በተለያዩ ሀገሮች አመታዊ ባሉን ያከበረ ይገኛል። ይህንኑ ዝግጅት በስዊድንም ፌብሩዋሪ 28 ቀን 2015 ለማክበር ተዘጋጅቷል። የዝግጅቱ ዋና ዓላማ ኢሳትን ለመርዳትና አገልግሎቱን እንዲቀጥል ለማበረታታት ሲሆን በተጨማሪም ኢትዮጵያውያን ባንድ መድረክ ተገናኝተው የሚያሳልፉበትን ጊዜም ለመፍጠር ጭምር ነው። እንደምን ጊዜውም ሁሉ ልዩ ልዩ ዝግጅቶች ያዝንለው ሲሆን ሹምጠኛው አብይቶክቻው አበበቶላ ከዋዛና ቁም ነገር ስንቁ ቃል በእንግድነት ይገኛል። ሌላው እንግዳ ደግሞ ጋዜጠኛና አክቲቪስቱ ሳዲቅ አህመድ ከአብይቶክቻው ጋር ሆኖ የሚለን ይኖረዋል። ተጨማሪ የኢሳት ማስታወሻ እንዲሆነው በመቶ ክሮናል ብቻ ባለ 48 ኢንች ስማርት ቴሌቪዥን ባለቤት የሚሆኑበት የሎተሪ ታማ አዘጋጅተን ሎታል። ለዚህ ሁሉ ዝግጅት የመግቢያ ዋጋ 200 ክሮናል ብቻ ሲሆን ቲኬቱን አስቀድመው ከገዙ 190 ክሮናል እንሸጥልዎታለን። ዝግጅቱ የሚደረግበት ቀን ፌብሩዋሪ 28 2015 ሰዓት ከ13 ሰዓት ጀምሮ ቦታ ሃሉንዳ ፎልክቲዩስ ሃሉንዳ። የስዊድን የሳድ ጋፍ ኮሚቴ
አድማጮቻችን አሁን ወደ ቃለ መልስ ፕሮግራም ነው የምናልፈው። የዛሬ እንግዳችን ብፁዕ አቡነ መቃሪዮስ በውጭ የሚገኘው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባልና ለካናዳ፣ ኩዌት፣ በአፍሪካ፣ በአውስትራሊያ ሊቀጳጳስ እንዲሁም የአውሮፓ ረዳት ሊቀጳጳስ ናቸው። ሰሞኑን ለሥራ ጉዳይ ወደ ስዊድን ብቅ ብለው ነበር። ከዚህ ቃለ መልስ ፈቃደኛ በመሆናቸው በኢትዮጵያ ሬዲዮ ድምጽ ስም በጣም እናመሰግናለን። ወደ ቃለ መልሱ እናልፋለን። ብፁዕነቶ፣ በድጋሚ ለኢትዮጵያ ድምጽ ሬዲዮ ለዚህ ቃለ መልስ እዚህ ስቱዲዮ ስለተገኙ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ።
እንግዲህ ከተገናኘን አይቀር አንዳንድ ነጥቦችን ያነሳን እንቆያለን። እንደው መጀመሪያ ወደ ሌላ ነገር ከመላፌ በፊት እዚ በሀገረ ስዊድን ምን ነገር ጣለው?
ወደ ስዊድን የመጣሁበት ለሐዋርያዊ ተልእኮ ነው። ለምሳሌ ቅድስት ማርያም ቤተክርስቲያን ካህኑ ለሁሉ ጊዜ በጣም ያለቅስና ይቸገር ስለነበረ ባራኪ በማጣቱ አባት በማጣቱ የግድ መተው ቤተክርስቲያን እንዲያዩልኝ ባሉን አብረው እንዲያከብሩልኝ በሚል በቀጥታ ከአውስትራሊያ ወደዚህ ቤተክርስቲያንን ያሉትን ምእመናን ለመባረክና ለመቀደስ እንደ እግዚአብሔር ቸርነት ሐዋርያው ተልእኮ ወደዚህ መጥቻለሁ።
አመሰግናለሁ። ወደሚቀጥለው ጥያቄ ያልፋለሁ። እንደውስቲ አሁንም እንደ መንደርደሪያ እንዲሆነን ነው ሁልጊዜ የሚጠየቅ ጥያቄ ነውና፣ ተወልዶ አስተዳደጎ ትምርቶ ከዲቁና እስከ ቅስና እስከ ጵጵስና እንደው በሀገር ቤት የነበረው ሁኔታ እንደው ወደኋላ መለስ ብለው ቢያስታውሱን።
በርግጥ የአንድ ሃይማኖት አባት ተወልዶ መናገርና ማውራት ምንም አስፈልጋ አይደለም። እኔ ኢትዮጵያዊ ባህሪ ስላለኝ 14 ክፍላት ሀገሬ ነው ማለት እችላለሁ። ሰዎች በዘረኝነት ወይ በመንደርተኝነት የሀገር ነው ሊሉ ይችላሉ። እኔ ግን 14 ክፍላተ ሀገር በሙሉ ሀገሬ ነው። ሀገሬ ብዬ ስለማምን በርግጥ ተወልጄ ያደኩትን በመሃል ሀገር ነው ተወልጄ ያደኩት። ያው በኦፍላ ሰቆጣ በኮረም መሃል ላይ በዋግ ላይ ነው ተወልጄ ያደኩት። ሌላ አይደለም። ነገር ግን እኔ እዚያ ተወልደኩት እንጂ እድገቴ በሙሉ በ14 ክፍላተ ሀገር ነው። የኦፍላም የኮሮም ነኝ ብዬ ማጋነን ስለማልችል የ14 ክፍላት ሀገር ልጅ ነኝ ማለት ነው የምፈልገው ነው።
አመሰግናለሁ። ምናልባት እዛው ያሉ ስለ ትምርቶ ድቁና ቅሰና እንዴት በበሰና ደረጃ
እኔ አብዛኛው ያስተራ ያሳለፍኩት ያው ጀማ ትምርት የቤተክርስቲያን ያው ስርዓተ ቤተክርስቲያንና ልክ ለአንድ ለአባት ወይም ለጵጵስና የሚያበቃው ነገር ከአባቶች የተመረየ ከተላላቀ ገዳማት ተመረየ ነው ወደዚህ ቦታ ላይ እንደ እግዚአብሔር ፈቃድ ወደዚህ ወደ ጵጵስናውም ወደ ከድቁና ጀምሮ እስከ ጵጵስና ድረስኩበት። በመጀመሪያ ከአባ ከተላላቀ አባቶች በተማርኩ ትምህርት ለዚህ አብቁቶኛል። ሌላ እዚህ ተመረያለሁ ማለት ያው በሄደት ወደፊት ምን እናገርበት ይሆናል።
እንደው ከሀገር የወጡበትን ሁኔታ ያስታውሱታል?
ሀገር በሀገር ካልን በአሁን ሰዓት የኢትዮጵያ ሕዝብ ሀገር የለውም። ወያኔስ ካለ ድረስ ከመጀመሪያ ጀምሮ ወደ አዲስ አበባ ወደ ኢትዮጵያ ስገባ ወያኔ ኢትዮጵያ ሀገራችን እንደሚያፈራርሳት አስቀድማውቅ ነበር። በዚያም በኡራኤል ቤተክርስቲያን መነበርኩበት ጊዜ አጥብቄ ይሄ መንግስት ይቃወም ነበር። በዚያም የነበረው ፓትርያርክ ወደ ቤተክርስቲያኑ እንዳይገቡ በር እስከ መዝጋት ድረስ የደረስኩ ሰው ነኝ እና በተለይ ይሄ ያለው በሀገሪቷ ላይ እየመራ ያለው መንግስት እኔ እንደ መንግስት ብየለው ስራል ይችላል ይቅርታ አድርጉልኝና እናንተ መንግስት ልትሉ ይችላልላችሁ በጉልበት የኢትዮጵያ ህዝብ ያልመረጠው መንግስት ነኝ ብሎ የሚቀመጥ መንግስት ነው አልለው። መርግጥ ሌሎቹ መንግስት ሊሉ ይችላሉ። በእኔ አመለካከት ግን መንግስት ሊሉ አልችልም። ለምን ኢትዮጵያ ሀገራችን በአሁን ሰዓት ህዝባችን እየተዋረደ ነው ያለው። ህዝባችን ችግር ውስጥ ላይ ነው ያለው። ካህናቱ አይናገሩ፣ ጳጳሳቱ አይናገሩ። ምን አይ አንድ ጳጳስ፣ አንድ ቄስ፣ አንድ ዲያቆን ለሀገሩ የማያስብ ለህዝቡ የማይቆረቆር የሃይማኖት አባት ከሆነ የሃይማኖት አባት ነው ብዬ አልወስድም። በመጀመሪያ ማስቀደም ያለብኝ ሀገሬ ነው። ሀገሬ ካለች ሃይማኖት አለች። ሀገሬ ካለ ጵጵስና አለ። ሁሉ ነገር ማግኘት ምን ይችላል። ሀገራችንን ስንወድ ህዝባችንን ከፍከፍ አድርገን ስናከብርና ከፍከፍ ስናደርገው ነው። በአሁን ሰዓት ግን የኢትዮጵያን ከሀገሬ ለመውጣት የፈለኩበት ግን ዲሞክራሲ የሚባለው በኢትዮጵያ ውስጥ ላይ የለም። የውሸት መልበልና አሁን ህገ መንግስት የሚለው እናንተ ህገ መንግስት ላላችሁ የነሱ ለራሳቸው ለወረቀት ማድመቂያ ያዘጋጁት ህግ ካልሆነ በስተቀር ኢትዮጵያን ህገ መንግስት አላት ብዬ አላምንም። ህገ መንግስት ቢኖር ኑሮ ህዝብ አይረሸንም። ህገ መንግስት ቢኖር ኑሮ ብዙ ፈተና አይደርስበትም የኢትዮጵያ ህዝብ ላይ። የኢትዮጵያ ህዝብ የተዋረደበት ለት ስለሆነ በዚህ ሰዓት ላይ አይነን ያየ የመንግስት በሀገር ውስጥ ላይ መቃወም ነበር። ፈሬም አይደለሁም። ከቀደም የተክሳን ተናግሬ ያለው ከጀግኖች በተሰብ የተፈጠርኩ ስለሆነ ወያኔ መሰለ ሀገርን ከሚያፈራረስ ጋራ መስራት አልችልም እኔ። ስለዚህ በኢትዮጵያ ቤተክርስቲያን መነበርኩበትም የተላላቅ ቤተክርስቲያን አስተዳዳሪ ነኝ። የደብረ ጽጌ ቅዱስ እስራኤል ቤተክርስቲያን አስተዳዳሪ ነኝ። የፈለገ ህይወት አቡነ ገብረስ ቅዱስ ቤተክርስቲያን አስተዳዳሪ ነኝ። የቦሌ ደብረ ሰላም መጥምቅ ቅዱስ ዮሐንስ መድኃኔዓለም አሁን የተሰራው ቤተክርስቲያን ካቴድራል እሱም ከመጀመሪያ ጀምሬ ቤተክርስቲያን ተጀምሮ እስኪፈጸም ድረስ ያሰራሁት እኔ ነኝ። ይህ አደረጉ ይሄ ሰራው ማለት ሳይሆን የኢትዮጵያ ህዝብ ቀጥታ እኔን ያቀኛል። እኔ ጸረ ወያኔ ነኝ። ወያኔ አልወድም። ለምን? የሚሰራው ያለው አቅጣጫ ህግን የጣሰ ስለሆነ በዚህ አይነት ላይ ከሱ ጋር መራመድና መሄድ ስለማልችል በዚህ ምክንያት ነው። ስለምቃወም የሚሰራቸው ስራዎች ሁሉ ጋዜጠኞች እንደ ልብ መጻፍ አይችሉም፣ ማድረግ አይችሉም። የታፈነ የታሰረ ማለት ነው። ኢትዮጵያ ህዝብ ላይ በሰንሰለት ተወጥሮ ተይዞ የተያዘ ማለት ህዝብ ላይ። ያን ደግሞ እኛ አፍ አውጥተን ካልተናገርንለት ችግር ነው። ይህንን ነው
እንደው አባታችን እዚህ ላይ አንዳንድ ወገኖች የሚሉት ነገር አለ። እንደው አባት ይሰደዳል ወይ አባቶች አይሰደዱም የሚል ነጥብ ያነሳሉ። እርሶ ምን ይላሉ?
አንድ ተረት ልተረት ነበር እሱ ልተወው ይሻላልና እንኳንኛ የሰራዊት ጌታ መድኃኔዓለም ክርስቶስ ከመቤታችን ከቅድስት ድንግል ማርያም ወደ ግብጽ ተሰደዷል። ስደት በስደት መውጣታችን ብዙ ቤተክርስቲያን አፍርተናል፣ ብዙ ልጆችን አፍርተናል። ለዚህ ነው ይሄ ግራ የገባቸው ለሀገር ህልውና የሌላቸው ራእይ የሌላቸው ሰዎች የሃይማኖት አባቶች ለምን ይሰደዳሉ? ዲሞክራሲ በሌለበት ሀገር፣ ፍትሃዊ በሌለበት ሀገር ላይ እዚያ ሆኖ ወድቆ ይሞትና ይገደል የሚል ሰው ካለ ጨካኝ አረመኔ ካልሆነ በስተቀር እኔ ሌላ ልወስደው አልችልም። ስለዚህ በቀጥታ ከሀገር የስለወጣው ነው ለኢትዮጵያ ህዝብ ላይ የመሰከርኩለት ያለው ማለት ነው። ስለዚህ አሁንም ቢሆን ለምን ተሃይማኖት ጉዳይ ተሰደዱ ለምን እንደተደረጉ እንደተ ይሄ አያስከድም። አረ አስከድም በራሱ በኩል አያስከድም ነው ነው።
እንግዲህ ከሀገር ከተወጣን በኋላ እንደሚያውቁት በሲኖዶስ በሁለት ያው ተከፍሏል ነው የሚባለውና በዛ አንጻር እርሶ ምን ይላሉ? በአንዲት ቤተክርስቲያን በተለይ ጥንታዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት ሲኖዶስ ተመራዳች በሀገር ውስጥ እና በውጭ የተባለ ይሄ በሃይማኖቷና በምእመናኖች ላይ ብዙ ነገሮች እየፈጠረ በቅርቡ እንደው በሀገር ቤት በሲኖዶስ ስብሰባ ላይ የአማንያን ቁጥር ሁሉ እንደቀነሰ በጅጉ ነው የተነገረው ፊት ለፊትና እንደነዚህ አይነት ነገሮች ተፈጥረዋል ብዙ ነገሮች አሉ እየተባለ ይሄ ነገር ወደፊትስ እንዴት የሚሆን ይመስላታል?
የኢትዮጵያ ቤተክርስቲያን ሲኖዶስ አልተከፈለም። ሲኖዶስ አንድ ነው። አሁንም ወሬኞች ናቸው ይሄን የሚያስተላልፉት ያለ። ቤተክርስቲያናችን አንድ ናት። መጀመሪያ የነበረ ፓትርያርክ እያለ ፓትርያርክ መሾም ህገ ቤተክርስቲያን የጣሰ ነው። ፓትርያርኩ በህይወት እስካለ ድረስ ግን ከተሰደደ ግን ያ የተሰደደው ፓትርያርክ ሲኖዶሱ ከሱ ጋራ ነው ያለው። ክህነት እኮ ነው ዘይማሰን ጸጋይ ክህነትን አይሻርም ክህነት አይለወጥም። የመጀመሪያ ፓትርያርክ በህይወት እያለ ሌላ ፓትርያርክ መሾም አይፈቀድም። ይሄስ ከተደርጎ ሆነ ወደ ሀገር ወደ ሌላ ሀገር ግን ሸሽቶ ወይ ወደ ሌላ ሀገር ላይ ተሰዶ ከሄደ ግን ሲኖዶሱ ከሱ ጋራ ላይ ነው ያለው። ይሄንን ነው
ያም ሆኖ አንዳንድ ድርድሮች ካሄዱ ነበር። በተለይ ማቻቡ እና ጳውሎስ በነበሩ ጊዜ ብዙ ድርድሮች ነበሩ። በኋላ መስጫቸው በተፈጥሮ ሞት ካለፉ በኋላ ብዙ ነገሮች ይደረጉ ነበርና አመርቂ ሊሆን ነው ተብሎ አንዳንድ ወገኖች ነው ደስታቸውን ሲገልጹ ነበር። ግን ይሄም ሳይሳካ ቀርቷል። ይሄ ለቤተክርስቲያኒቱ ምን ማለት ይሆን?
ሰላም መምጣቱ መልካም ነበር። ተስፈኞች እንደዚያ ያደርጉ ነበር። ወያኔስ ካለ ድረስ ግን ሰላም ይመጣል ቤተክርስቲያን ማለት አባይን በጭልፋ እንደመስፈር ነው። ቤተክርስቲያንን ያናጋ የቤተክርስቲያን አንድነትን ያናወጸ ወያኔ ነው። ወያኔስ ካለ ድረስ ግን የኢትዮጵያ ቤተክርስቲያን ወደ ሰላም ለማምጣት አይቻልም። አባይን በጭልፋ እንደመስፈር ነው። ለሰላም በደረሰ ሰዓት ላይ ያፈረሰው የወያኔ መንግስት እንጂ የሃይማኖት አባቶችን አላፈረሰው። ለስምምነት በሚደርሱበት ሰዓት ላይ ግን ገና በድርድር ላይ ያሉ ከቶሎ ብለው እነሱ ፓትርያርክ ሾሙ። ያ ሰላም ሳይወርድ ያኔ እነሱ ያበላሹት እነሱ ናቸው እንጂ የውጭ ያለው ሲኖዶስ የዚያ ያለው ሲኖዶስ አይደለም ያፈረሰው። ጳጳሳቱም የኢትዮጵያ ጳጳሳት እኮ ሰባውን ሰልጣን የላቸው። አሁን እየመራው ያለው እኮ የኢትዮጵያ ሲኖዶስ እኮ እና አባይ ጸሐዬ እነዚህ ስንት ቢየ ልንገራቸው ህዝባዊ ያን ሀርነት ትግራይ እኮ ነው እየመራ ያለው። ወደፊቱ በሂደት ይታዩታላችሁ ማለት ነው። እና አሁንም ቢሆን አብዛኛዎቹ ሰላም እንዲሆን እኛ ሰላሙ ሰየደስተ ነገር ግን ወያኔስ ጋር ለድረስ ሰላም ይመጣል የሚል አመለካከት የለኝም። ብዙዎቹ ተስፈኞች ነበሩ ወደ ሀገር ቤት ለመግባት ማንም ቁም ይከለክላቸው የለም። አሁን መግባት ይችላሉ። የወያኔ ሥራ የሚሰሩ ከሆነ የወያኔ ሥራ ተሰርቶ መግባት አለባቸው። የወያኔ ተቃዋሚዎች ከሆነ ግን እንደ ተቃዋሚ ሆነን ከህዝባችን ጋር እኮ ጎን ሆነን ልንሰለፍ ይገባል ብዬ ነው ወስደው። ለሁለት ጌቶች መገዛት አይቻልም። መለየት ነው። እኛ ግን ችግር ያለን ይመስለኛል። በሃይማኖት አባቶችን አብዛኛዎቹ ከኤምባሲ ተጠግተው ከአንድ ተጠግተው የሚሰሩ ሰዎች አሉ። እነዚህ ደግሞ በመጨረሻ አደገኝነት አለው። እስስ በትላውጥ መርዛምነቱ አይለወጥ የኢትዮጵያ ህዝብ አታልን አንችልም የምናረጋቸው ነገር ሁሉ ዛሬ ዓለም በሰለጠነበት ሰዓት ላይ መዋሸት አንችልም ስለዚህ ይሄንን ነው ለአስረግጨ ለመናገር መፈልገው
ታያጅ ጥያቄ ነው ማነሳው በተክርስቲያን በውጭ ያለው ቅዱስ ሲኖዶስ በተለያየ ጊዜ መግለጫዎችን አቋሞችን በሚያወጣ ጊዜ አሁን ያነሱትን ከሃይማኖታዊ ስራው ባሻገር በኢትዮጵያ ውስጥ ያሉ የሰብአዊ መብት ጥሰቶችን ብዙ ነገሮችን አብሮ ያነሳል ያወግዛል ይሄንን አንዳንድ ወገኖች ፖለቲካ ነው ይላሉና ፖለቲካና የሃይማኖት በሪ አብሮ አይሄድም ይሄ አይን ያወጣ ፖለቲካ ነው በሚል ብዙ አይነት ነገሮች ይነሳሉ መልሰውታል እርሶ በተወሰነ ግን የሚጨብሩት ካለ በየነ
አሁንም ይሄ የውያኔ ተለጣፊዎች ቡድኖች የሚያወሩት ወሬ ነው ቅዱስ ሲኖዶስ የኢትዮጵያ ህዝብ ላይ ሲረሸን ሲደበደብ ሲጨፈጨፍና መከራ ሲደርስበት መግለጫ ማውጣት ግዴታው ነው ይሄስ ካላደረገ ድረስ ግን ስደተኛ አይደለም ለዚህ ህዝብ ልንጮህለት ይገባል ለዚህ ህዝብ ለህዝባችንን አቤቱታ ልናቀርብለት ይገባል ይሄ ያሉ የሚያወሩት በጥቅማ ጥቅም ከወያኔ ጋር የተሳሰሩ በቢዝነስና በልዩ ልዩ ነገር አገር ቤት ሄደው ቤት ሰርተው ቢዝነሳቸውን የሚያራምዱ ከወያኔ ጋር ተጣብቀው የሚጠቡ ህዝቦች ናቸው እነዚህ የሚያወሩ የኢትዮጵያ አንድነት የኢትዮጵያ ህብረት ያለው የኢትዮጵያ ራዕይ ያለው ግን የአይነት አይናገርም ይሄ አብዛኛው እየተናፈሰ ያለው የወያኔ ካድሬዎችን የሚነጋገሩት ተራ አልባልታ ነው ይሄንን ወስም
ሌሎች ወገኖች አብረው የሚያነሱት ነገር አለ በተለይ መጽሐፍ ቅዱስን የሚጠቅሳሉ አንዳንድ ወገኖች እኔ ብዙም ባላቅም በመጽሐፍ ቅዱስ ለመሪው ይገዛ የሚል ነገር አለ እና አሁን ጳጳሳቱ የሚሉት ነገር ከመጽሐፍ ቅዱስ ጋር እርስ በርሱ የሚጋጭ ነው በስልጣን ላይ ያለውን አካል በስልጣን ላይ ያለን ኃይል እንዲገዛ መጽሐፍ ቅዱስም ያዛል ይላሉ ይሄንን የሚሉት እንደው በቤተክርስቲያን መምህራኖች ናቸው በተለያዩ አውደ ምሕረቶች ላይ እንደው ይሄ ከመጽሐፍ ቅዱስ ጋር ይጋጫሉ አይ
እንደዛ አይነት ላይ የመጽሐፍ ቅዱስ ላይ ለዓለማውያን ሹመትን እየለጠፉ መተርጎም አይቻለም ስርዓትን የሚያፈርስ ነፍስን የሚገል የሚጨፈጭፍ የሚረሽን የሚያስር የሚገድል መንግስት ለሱ ተገዝተ ኑር የሚል በመጽሐፍ ቅዱስ አልሰፈረም ለጋኔን ገዛለሁ እንዴ ሰው መግደል እኮ የጋኔን ስራ ነው የሰይጣን ስራ ነው የኢትዮጵያ ህዝብ እኮ እየተረሸነ ነው ያለው የኢትዮጵያ ህዝብ እኮ እየታሰረ ነው ያለው የኢትዮጵያ ህዝብ እኮ የተዋረደበት ሰዓት ነው በአሁን ሰዓት ላይ እንደ አይነት ብለው የሚናገሩት ከመጽሐፍ ቅዱስ የሚቃረን ነው መጽሐፍ ቅዱስ ለሰው ልጅ ሰላም ነው አንድነትን ያስተምራል የሰው ደህንነትን ያስተምራል ሰዎች ከእስራታቸው እንዲፈቱ ያስተምራል ለነፍሰ ገዳይ ለኢትዮጵያ ህዝብ ለሚያሸብር መንግስት ተገዛ ብሎ የሚያስተምር ሰባኪ ሳይሆን የወንጌል ሰባኪ ሳይሆን የወንጌል ሰባኪ ብዬ ነው የምወስደው ቤተክርስቲያናችንን ህልውናዋን የሚያናጋ ቤተክርስቲያንና ህዝብና ቤተክርስቲያንን የሚያጋጭ ስብከት መስበክ አደገኝነት አለው ምን ጊዜ ከህዝብ ጋራ የሃይማኖት አባቶች መሰለፍ ያለባቸው ከመንግስት ሳይሆን ከህዝብ ጋራ ነው ህዝብ ማለት መንግስት ነው መንግስት ማለት ህዝብ ነው ይሄንን ነው የምናውቀው ህዝብ የመረጠው መንግስት ይሆናል ህዝብ ካልፈለገው ደግሞ ወረድ ካለው ደግሞ የሚወርድ መንግስት ነው በኢትዮጵያ የሚያስፈልገው ያልበለዚያ ግን 30 አመት ጦርን ናሾተልን ያደረጉ እየገደሉ እየረሸኑ እየጨፈጨፉ መሪዎችን ሁን ብሎ ንቀጥላለ ማለት አይቻለም ከራሴ በፊት ለኢትዮጵያን ለኢትዮጵያ ለሀገሩ ለናቱ የሚያስቀድም ልጅ ነው የሚያስፈልጋት ኢትዮጵያ የኢትዮጵያ ህዝብ እኮ ኩሩ ነው የኢትዮጵያ ህዝብ እኮ ጀግና ነው የኢትዮጵያ ህዝብ እኮ አይዋሽም
የኢትዮጵያ ህዝብ ከበጋራ ተካፍሎ የሚበላ ህዝብ ነው። ስለዚህ የኢትዮጵያ መንግስት ነው ያላችሁ የምትናገሩት ያንዳንዳችሁ እኔ የኢትዮጵያ መንግስት አይደለም። ወያኔ ማለት ምን ማለት ነው? በግዝላ ወየነ ማለት ሸፈተ ማለት ነው። ሽፍታ መሪ ከሽፍታ መሪ ለሚመራት ሀገራችንን ያለ የነበረ ክብሯ ወደ ረግረግ በገባችበት ሰዓት እኛ ልጆቿ ከገባችበት አረንቋ ማስወጣት አለብን ብለን መወስሮ ነው። ይሄንን መልክ ላስተላልፈልኩ
መለስ ልበልና ወደ ውጭ ሲኖዶስ ህጋዊ ቅዱስ ሲኖዶስ አሁን በአጠቃላይ በአውሮፓም በአፍሪካም በአሜሪካም ባለው ሁኔታ ምን አይነት ሐዋርያዊ ተልእኮን ያስፋፋ ነው? በውጭ በርካታ ኢትዮጵያውያን ተሰደው ነው የሚገኙት። በጣም ብዙ ኢትዮጵያውያንና ሃይማኖቱን ትምህርቱን ተውፊቱን ባህላቸውን እንዲያውቁ ምን ሚና እየተጫወተናል?
ብዙ ነገር ያደረገን ያለው እንደ አቅማችን አሁን በተለይ ራሴ የማልገባበት የማልሄድበት ቦታ የለኝም። በጠቅላላ ዓለማት ነው መዛወረው። በዚያም በመዛወርበት ጊዜ ግን ብዙ ህዝብ እየተረበሸ ነው ማገኘው። በአስተዳደር በደል እየደረሰባቸው መመናን እያለቀሱ መመናን እያዘኑ እያንዳንዱ አጥባ ቤተክርስቲያን የአንድ የጳጳስ ንብረት ሳትሆን የጠቅላላ የማህበረ ምእመናኑ ናት ቤተክርስቲያን። ቤተክርስቲያን ማለት የክርስቲያን መሰብሰቢያ ማለት ነው። ክርስቲያኖቹ ተሰባስበው በጋራ የሚያስቀምጡትን የሰበካ አስተዳደር ጉባኤ በበላያቸው ሊቀ ጳጳስ ቢኖርም ነገር ግን ምእመኑና ህዝቡን ይዘን ቤተክርስቲያን መምራት ምን ይችላል? ህዝቡን ያገለልን ለራሳችን ብቻ ምንቀመጥ ሆነ ግን አደገኝነት አለ። አሁን እዚህ ያሉ ልበልና በአውሮፓ ያሉት ካህናት ማያቸው ወይ ይቅርታ አድርግልኝ እስረኞች ማለት ነው እስረኞች ናቸው ማለት ይቻላል። ካህኑ ነጻ ፍሪደም ማግኘት አለበት። ምእመኑ ፍሪደም ማግኘት አለበት። መተዳደሪያ ደንቡ ካህናትና ምእመናንን የሚያስር ሳይሆን ካህናትና ምእመናንን የሚያስረስት ነው ህግ መቀረጽ ያለበት። ሰዎች ለራሳቸው ብቻ በሚጠቅም ህግን እየቀረጹ ህዝብን ማድማት አይቻልም። በአውሮፓ የማየው ነገር ይሄን ነው ያለሁት። በሌሎች ዓለማት ማየው ያለሁት ይሄን ማለት ነው። እና ቅዱስ ሲኖዶስ ግን ባለው አቅሙ የተቻለውን ያህል እየዞረ አንዳንድ ነገሮች ላይ የሚያስተካክሉን ነገር እያስተካከለን ያለው። አብዛኛው ግን መተዳደሪያ ደንቦቹን የተበላሹ መተዳደሪያ ደንቦች ስለሆኑ የፋብሪካ ወይም የኢንዱስትሪ መተዳደሪያ ደንብ እየቀረጹ በቤተክርስቲያን ይሄን ነው መተዳደሪያ ይሁንልህ ብሎ መስራት በጣም አደገኝነት አለው። የኢትዮጵያ ቤተክርስቲያን ቃል አዋዲ አላት። በቃል አዋዲ መመራት አለባት ቤተክርስቲያን። በሀገሪቱ ህግ በሚያሻሽል መንገድ በዚያ ነው መቀረጽ ያለበት ይሄን ወስዶ።
ና አመሰግናለሁ አባታችን። ከዚሁ ጋር ተያያዥ ጥያቄ በቸስ ይሄ ጥያቄ መሆን ያለበት በሀገር ውስጥ ላሉ አባቶች ወይም ሲኖዶስ ነው መሆን ያለበት። በሀገር ቤት ገዳማት ከዚህ ቀደም የዋልደባ ገዳም ላይ ደረሰውን እናስታውሰው ነው በጣም ተከታታይ የሆኑ በልማት የሚደርሱ ጥቃቶች አሉ በመነኮሳውያን ላይ እንዲሁም በቀርቦ በማህበረ ቅዱሳን አባላት ላይ በድርጅቱ ላይ የሚደርሱ በርካታ የተለያዩ ጥቃቶች እየተሰሙ ነውና በተለያየ ጊዜ ህዝቡም ቁጣውን እየገለጸ ነገር ግን እየበረደ ይመጣል። እዚህ ያለው ቅዱስ ሲኖዶስ ምን አይነት ሚና ይጫወታል? እነዚህ ነገሮች እንዲቆሙ እንኳን ማድረግ ባይችል እነዛ ነገሮች እንዲቀንሱ በተለይ በገዳማት በኩል የሚደረጉ ጥቃቶችን በልማትም እንዲፈናቀሉ እንዲሰደዱ የሚደረጉ ነገሮች አሉ።
ቅዱስ ሲኖዶስ በተቻለ መጠን ለሚመለከተው አካል ያመለከተ ነው ያለው። በተለይ በዋልድባ በተመለከተ በውጭ ያለው ሲኖዶስ ቅርሶችን ሊጠበቁ በሚችልበት መንገድ እየጻፈ ያዘጋጀ ያቀረበ ነው ያለው። የሚወድሙት ነገርም ለምን እንዴት እንደሚወድሙ እንዴት እንደሚጠፉ ለሚመለከታቸው አካል ያመለከተ እየጠየቀ ነው ያለው። እስካሁን ድረስ በገዳማትን አንድ ቀን ያለፈበት ሰዓት የለውም። የኢትዮጵያ ገዳማት ባሁን ሰዓት ላይ ዋልድባ ይወሰን እንደሆነ አሁን ዋልድባ እንደ በፊቱ አይደለም። ዋልድባ አሁን ያለው ክብሩ በመንግስት አልቃ ገብነትን እዚያ ያሉትን የአማራ ተወላጆችን አውጥቶ የትግራይ ብሔረሰቦችን በመክተት ገዳሙ እችግር ወጥራት ላይ ነው ያለው። ስለዚህ ያ ቅዱስ ሲኖዶስ ለገዳማት የሚያደርገው በዚህ በውጭ ያለው ሲኖዶስ በሚገባ እርዳታን በማስተባበር ሁሉ ነገር እገዛ በማድረግ ገዳማቱ ለረዱት የሚገባቸው ነገሮች ሁሉ ያደረግን ያለን ወደ ኋላ አንድ ቀን ወደ ኋላ ያለንበት ሰዓት የለንም ያደረግን ያለን።
እንግዲህ ጥያቄዎችን ወደ ማገባደንኛና እንግዲህ ሰሞኑን የነነዌ ጾም ፍጪ ነው፣ በቀጣይም ያብይ ጾም መግቢያ ነው። ይሄን በተመለከተ የሚያስተላልፉት እንደው ሃይማኖታዊ መልእክት
እንግዲህ ነነዌ የነሳ ጾም ነው። የሰው ልጆች ብዙ በደል እናጠፋለን እንሳሳታለን። በዚህች በሶስት ቀን ግን ለፈጣሪያችንን ጸልየን ክብር እናገኝበትና በረከት እናገኝበት ሰዓት ነው። በተለይ በዚህ በሶስቱ ቀን የጾም ነው ጸሎት ያደረግነው ጸሎት ለሀገራችንን ሰላም፣ ሀገራችንን ከነዚህ ከሽፍቶች መንግስታት ነጻ የሚወጡ የምትወጣበት ቀን እንዲሆንልን እመኛለሁ። በስደት ላይ ያለ ህዝባችን ሀገሩን የሚወድ ወደ ትውልዱ ሀገር ገብቶ ልማት የሚሰራበት ቀን አጭር እንዲያደርግልን። ሌላ በተረፈ ወነቱ ስለ ቤተክርስቲያናችን ከባድ ላይ ነው ያለ ነው። ቤተክርስቲያን ባሁን ሰዓት በዘረኝነት በመንደርተኝነት ተይዛ ተወጥራ ልትኖር አትችልም። የኢትዮጵያ መንግስት እየተቃወመን እኛ ደግሞ ዘመንተን የዘረኝነት ባህሪ የምናራምድ ከሆነ ግን እኔ በራሴ በኩል አጥብቄ እቃወማለሁ። መንደር የሚለው ራሱ መንደር ነው። መንደራችን ጠቅላላ ኢትዮጵያ በመሆኑ በሰፈር በመንደር ይሄን እየተዋቀርን ቤተክርስቲያን ማድማት የቤተክርስቲያን ህልውናዋ አይደለም። የግድ አንድ ሰው አንድ ሀገር ላይ እንግዲህ ምን ቢልና ሀገር ላይ ቃላት ያጥሩኛል። ሰው በተፈለገበት ቦታ ይወለዳል። የግዴ እዚያ ቦታ ለመወለድ አለበት ማለት ነው? አንድ ሰው ይሄ ጠባብ አስተሳሰብ ዘረኝነትን በዘረኝነት አስተካክሎ ህዝብን መበደል ይሄ ከወያኔ የተወሰደ የተቀመመ ነው። በተለይ ዘረኝነትን ያስተማረች ቤተ ክህነት ናት። ቤተ ክህነት ለቤተ መንግስቱ መቆም አለበት የሚወስደው እና አሁንም ዘረኝነት ስለብ ለምንድነው በቤተክርስቲያን አካባቢ? እኔ አንድ ሀገር ተወላጅ ከሆንኩኝ የራሴ ቤተሰቦቼ የዘመዶቼ አዝማዶቼ መሰብሰብ አለብኝ? ኢትዮጵያ የተወለደ ሁሉ ወንድማችንና ወገናችን ነው። በተለይ የሃይማኖት አባቶች መንደርተኝነትን ሰፈርተኝነትን ማየትና መመልከት የለባቸው። ሁሉ 14ቱ ክፍላተ ሀገር የተወለደ ሁሉ የኛ የመንፈስ ቅዱስ ምንድነው ልጃችን ልንሰበስው ይገባል። ሁሉ በእኩል ልናየው ይገባል ማለት ነው። ይሄንን ነው በዚህ በጾሙ በጸሎቱ ላይ አብሮ ሊታሰብ ሊታዘንለት የሚገባ። ዘረኝነትን ወያኔ ብቻ ሳይሆን የወያኔ ባህሪ ያላቸው የዘረኝነት መንፈስ የሚያራምዱ ሰዎች አጥብቀን ልንቃወማቸው ይገባል ነው ይሄ ነው ማለት። ለሀገር ራይ የሌላቸው ሰው ሲሞት ማይጸልዩ አባቶች ከሆኑ በተለይ በአረው ሀገር በተለያየ ምክንያት ህዝባችን ሲደማ ሲገደል ሲጨፈጨፍ የሐዘን መልእክት ወይ የጸሎት መልእክት ማሰላለፍ አባቶች ከሆኑ እኔ አባቶች ይያልውስ ምቀጣ አድርግልኝ። አባት ማለት የሚያጽናና፣ አባት ማለት የሚያረጋጋ፣ አባት ማለት ከቅመኝነት ነጻ የሆነ የማያኮርፍ። አንድ ሊቀ ጳጳስ ማኩረፍ የለበትም። አንድ ጳጳስ ቅመኛ መሆን የለበትም። ይህንን ነው እኛ ለልጆቻችን ምንድነው መሆን ያለብን? ሩህሩሃን፣ ደጎች፣ ጥሩ ነገር የምናስብ ለልጆቻችን መልካም አርአያ ምንድናደርግ እግዚአብሔር እንዲፈቅድልን እመኛለሁ። በተረፈ ግን ሀገራችንን ነጻ የምትወጣበት ሀገራችን ኢትዮጵያ ነጻ የምትወጣበትን ቀን አጭር እንዲያደርግልን ለአምላካችን ለመድኃኒዓለም ጥሪና አቀርባለሁ ስላዳመጣችሁ ያመሰግናለሁ እግዚአብሔር ይስጥልኝ።
ብፁዕ አባታችን እዚህ ኢትዮጵያ ድምጽ ሬዲዮ ስቱዲዮ ተገኝተው ሰፊ ማብራሪያ ስለሰጡን እኛም እናመሰግናለን እግዚአብሔር ይስጥልን።
እግዚአብሔር ይስጥልኝ።
ማስተዋቂያ ከስዊድን አርበኞች ግንቦት 7 የስዊድን አርበኞች ግንቦት 7 የነጻነት ተጋዩና አርበኛው ያቶ አንደርጋቸው ጽጌ 60ኛ ዓመት የልደት በዓል ምክንያት በማድረግ ልዩ ፕሮግራም አዘጋጅቷል። በዝግጅቱ አቶ አንደርጋቸውን የሚያስተዋውሱ የሚዘክሩ የተለያዩ አውዲዮ ቪዲዮዎች ይቀርባሉ እንዲሁም የተለያዩ ስነ ጽሁፎች ይቀርባሉ። ዝግጅቱ የሚካሄድበት ቀን የፊታችን ቅዳሜ ፌብሩዋሪ 14 ከ13 ሰዓት እስከ 17 ሰዓት ሲሆን ቦታው ኡደምፕላን ኖርቱልስካታን 11 ነው። በመሆኑም ሁላችሁም ሀገር ወዳድ ኢትዮጵያውያን እንድትገኙ ተጋብዛችኋል። የስዊድን አርበኞች ግንቦት 7 አድማጮች በመከታተል ላይ ያላችሁት ኢትዮጵያ ድምጽ ሬዲዮ ነው። እንግዲህ ፕሮግራማችን ሊጠቃለል 10 ደቂቃ ይቀራል። ወደ ስፖርት ጉዳዮች እናልፋለን። ሰሞኑን ሲካሄድ ለሁለት ሶስት ሳምንት ያህል ሲካሄድ የቆየው የአፍሪካ ዋንጫ ዛሬ ፍጻሜውን ያገኛል። እንግዲህ የአፍሪካ ዋንጫ ከፍተኛ ትኩረት ከሚሰጣቸው አህጉራዊ ውድድሮች አንዱ ነው። በዚህና በሌሎች ጉዳይ ላይ እንነጋገራለን። ባልደረባችን መኮንን መስበር ላይ ያለ መሰለኝ። ሃሎ ጠናስተልኝ።
ሃሎ ጠናስተልኝ። ግሩም
እንደምን አረፈርክ? እንዴት ነህ መኮንን?
ደህና ነኝ። እንዴት ናችሁ እናንተስ?
ደህና ደህና ይመስገን። እንግዲህ አሰበ ቃልችን እሷን ባለችው ሁኔታ ቶሎ ቶሎ ለማድረስ እንሞክራለን። ስፖርት ነው፣ ወደ አፍሪካ ዋንጫ ነው ብዙ ትኩረታችንን ምናደርገው። እንግዲህ አፍሪካ ዋንጫ ከመዳሰሳችን በፊት ከአንድ ሳምንት ነው ከሁለት ሳምንት በኋላ ይመስለኛል እዚህ አትሌቲክስ ዴን ጋላ ውድድር ይደረጋል። በዚህም ዘነኛው ኢትዮጵያ አትሌት ገንዘቤ ዲባባ ምትሳተፍበት ውድድር አለ። ስለሱ ምትለናለ?
አዎ፣ በፌብሩዋሪ 19 ያው ግሉበን በየአመቱ የሚካሄድ የቤት ውስጥ የሩጫ ውድድር አለ። በዚህ ውድድር ላይ እንግዲያው ገንዘቤ እንደምትካፈል የተለያዩ የስዊድን የዜና አውታሮች ይሄንን ገልጸዋል። ገንዘቤ የምትሮጠው ያው 5000 ሜትር ርቀት የዓለምን ክብረ ወሰን ለመስበር ነው። እንግዲህ ኢትዮጵያውኖች ያው በስፍራው ተገኝተው የተለመደ ድጋፋቸውን እንዲያደርጉላት በዚህ አጋጣሚ ያው መልእክት እናስተላልፋለን።
እንግዲህ ከዚህ ቀደም ብዙ ኢትዮጵያውያን በዚህ ታላላቅ ውድድሮች ሲደረጉ በህብረት ገብቶ የማድረጉ ነገር ብዙ ነበር። አሁን ግን ቀነስ ያለ ይመስላል። እንግዲህ አሁን እንግዲህ እስቲ በተቻለ መግባት እንሞክራለን።
አዎ፣ እንግዲህ ያው በየአመቱ ነው ውድድሮች የሚካሄዱ። በዚህ ውድድር ላይ እንግዲህ ከነ ኃይሌ ጊዜ ጀምሮ የተለያዩ ሪኮርዶች ኢትዮጵያውያኖች ሰብረዋል። በዚህ በግሉበን ውድድር ላይ ዘንድሮም እንግዲህ ያው ገንዘቤም ሰብራለች ባለፈው አመት ተካስተዋሳችሁ። እንግዲህ ዘንድሮም ይሄንን ድል ትደግማለች ተብሎ ይጠበቃልና እንግዲህ በብዛት ኢትዮጵያኖች ለስፍራው ተገኝተው ይሄን ውድድር ይመለከታሉ ብዬ ተስፋ አደርጋለሁ።
ጥሩ፣ እንግዲህ በዛው ተገኝተን እንደምንመለከት ተስፋ አለኝ። መኮንን፣ እንግዲህ ወደ ዋናው የለቱ ፕሮግራማችን ወደ አፍሪካ ዋንጫ እናልፋለን። ሰሞኑን በኢኳቶሪያል ጊኒ አዘጋጅነት ሲካሄድ የነበረው የአፍሪካ ዋንጫ ዛሬ ማምሻውን 20 ሰዓት ገደማ ይመስለኛል ፍጻሜ ያገኛል። እንግዲህ አፍሪካ ዋንጫ ብዙ ነገሮች ማለት ይቻላል። እንግዲህ ባለፈው አፍሪካ ዋንጫ ኢትዮጵያ ነበረች፣ ኢትዮጵያውያን በብዛት በትኩረት ይከታተሉት ነበር። እነቱን ለመናገር የዘንድሮን የአፍሪካ ዋንጫ እኔም ከሃይላይት በዘለለ ብዙ ጨዋታዎችን አልተመለከትኩም። ትኩረቱን በመጠን ወይ ቀነሰ ይመስላል። ኢትዮጵያ ለመኖሯ ነው። እስቲ እዚህ ላይ ስለ ኢትዮጵያ አብረህ ብትገልጽልን።
ያው እንግዲህ ባለፈው በነበረው ውድድር ማለት በደቡብ አፍሪካ ተዘጋጅቶ በነበረው እንግዲህ ኢትዮጵያ ከ31 አመት በኋላ ይመስለኛል ለመጀመሪያ ጊዜ በመካፈሏ በዓለም ዙሪያ በሚገኙ ኢትዮጵያውያን ዘንድ ያው ከፍተኛ መነቃቃትን የስፖርት ስሜትን ፈጥሮ ነበር። ኢትዮጵያ ውስጥም አይተህ ከሆነ ድሮ እንግዲህ እና አርሰናል እና ማንቸስተር ማሊያ እየተለበሰ ነበር ሰው የሚዞረው። ያንን ትሬንድ ያው አሰልጣኝ ሰውነት ቢሻው ሰብረውት ህዝቡ ያው የዋሊያዎቹን ማሊያ ለብሶ ነበር የሚዞረው በሀገር ውስጥም በውጭም ያለው ኢትዮጵያዊ። ያ ስሜት እንግዲህ ኢትዮጵያን በመካፈሏ ያለፈው አፍሪካ ዋንጫ ከፍተኛ ትኩረት አግኝቶ ነበር በኢትዮጵያውያን ዘንድ ማለት ነው። ለዛ ይሆናል እንግዲህ እናንተም የአየር ሰዓትም አልፈጣችሁትም፣ ያም ሁለተኛው ምክንያት ሊሆን ይችላል።
አይ እንግዲህ በጣም የሚገርም ነው። ኤኒዌይ እንግዲህ ተቀበለናል። በሌላ ጊዜ በደንብ የአየር ሰዓት ለመስጠት የአፍሪካን ጉዳይ እንግዲህ አፍሪካውያን ካላነሱት ሌሎች ምዕራባውያን ያነሱት መጠበቅ የማይገባም። እንደው እስቲ የአፍሪካ ዋንጫና ኢትዮጵያ ወደኋላ እንደው ባጭሩ እስቲ ምን ትላለህ?
ያው እንግዲህ የአፍሪካ ዋንጫ ከመሰረቱት ሶስት ሀገሮች ኢትዮጵያ አንዷ ነች። ኢትዮጵያ፣ ግብጽና ሱዳን ናቸው። ያው ውድድሩ በ1957 ዓ.ም በሱዳን አዘጋጅነት ነው የመጀመሪያ የተካሄደው። ግብጽ ኢትዮጵያን 4-0 አሸንፋ ዋንጫ ባለቤት የሆነችበት ነው። ኢትዮጵያ ያው ሶስተኛውን አፍሪካ ዋንጫ በሀገሯ ላይ አዘጋጅታ ግብጽን በተጨማሪ ሰዓት 4-2 ነበር ያሸነፈችው። ያው 2-2 በመደበኛው ሰዓት አልቆ በዚህ ውድድር እንግዲህ ወንድማማቾቹ ሉቻኖና ኢታሎ እንዲሁም መንግስቱ ወርቁ ተክሌ ኪዳኔ ባስቆጠሯቸው ጎል ነው ኢትዮጵያ እቺን ብቸኛ ዋንጫ አግኝታ እንግዲህ በ1962 ዓመተ ምህረት ነው ብቸኛ ዋንጫችን እቺ ነች። እንግዲህ በለቱ ዋንጫውን ከግርማዊ ቀዳማዊ ኃይለ ሥላሴ እጅ ሉቻኖ ባሳሎ ነበር የተቀበለው። ሉቻኖ በአሁኑ ሰዓት በሮም ከተማ የሚኖር ማለት ነው። የኢትዮጵያ በስዊድን የምንገኝ ኢትዮጵያኖች ያው መንግስቱና ሉቻኖን የሶስተኛ አፍሪካ ዋንጫ ባለውለታዎች የዛሬ 5 ዓመት ጋብዘናቸው እንደነበር አይዘነጋም እና ኢትዮጵያ ከዚህ በኋላ እስከ 7ኛ አፍሪካ ዋንጫ ተካፍላለች። በ6ኛው ያው ዋንጫ ታገኛለች ተብሎ ነበር። ሴሚፋይናል ላይ በኮንጎ ቡድን ይመስለኛል እንግዲህ ንቀው ገብተው በጭማሪ ሰዓት ተሸንፈው ከውድድር ማለት ያው ለዋንጫ ሳይደርሱ ቀርተዋል። ከሰባት ተከታታይ መካፈል በኋላ ኢትዮጵያ 10ኛውን አፍሪካ ዋንጫ ስታዘጋጅ ሀገሯ ላይ እንደገና ተመልሳ ተካፍላ ነበር። ያው በዚህ ውድድር በኡጋንዳን 2-0 አሸንፋ፣ በጊኒ 2-1 ተሸንፋ፣ ከግብጽ ጋር የመጨረሻውን ጨዋታ አቻ በመለያየቷ ያው ሳታልፍ ቀርታለች ከምድቧ። ከዚህ በኋላ እንግዲህ ተካፈለችው ኢትዮጵያ መንግስት ወርቁ አሰልጣኝ መነበረበት የ13ኛው የአፍሪካ ዋንጫ ውድድር ነበር። በዚህ ውድድር እንግዲህ 7 ወሳኝ ተጫዋቾች በጣም አሉ የሚባሉ ተጫዋቾች ጠፍተው መንግስት ወርቁ እንግዲህ ያው ባጭር ጊዜ በሰራው ቡድን ከጊኒ ቡድን ጋር በደርሶ መልስ ጨዋታ እንግዲህ ኢትዮጵያ ቡድን አሸነፋ ሊቢያ በተካሄደው ውድድር ተካፍለን ያው ከምድባችን መጨረሻ ወጥተን ተመልሰናል። ከዛ በኋላ ነው እንግዲህ ከ31 አመት ቆይታ በኋላ ባለፈውም ተካፍለን ያው ያለፈው ውጤቱም እንዳየው ነው ከዛምቢያ ጋር ባቻ ውጤት በቡርኪና ፋሶ 4-0 እንዲሁም በናይጄሪያ 2-0 ተሸንፈን የመጨረሻውን ደረጃ ሰፍራይዘን ያለንበታለን ማለት ነው። አሁን
ወደዚህኛው አሁን ዘንድሮ ወደሚካሄደው አፍሪካ ዋንጫ ስናልፍ እንደምታስታውሰው ይሄን አፍሪካ ዋንጫው ድድል ተዘጋጀ ነበረችው ሞሮኮ ነች በካፍ ተመረጠችው ይሁንና በምዕራብ አፍሪካ በተነሳው በኢቦላ በሽታ ምክንያት እንግዲህ ካንዳንድ የራስዋ የጸጥታ ችግር ጋር ወይም ከዚህ ጋር አንዳንድ ነገሮችን በማሰብ ይመስለኛል ማስተናገድ አልችልም ወይም ጊዜው ይቀየር ብላ ካፍ የለም ብሎ ባጭር ጊዜ ሀገር ሲፈልግ ኢኳቶሪያል ጊኒን አግኝቶ ሰጥቷታል። በኢኳቶሪያል ጊኒ እየተካሄደ ባለው ውድድር እንግዲህ ዛሬ ፍጻሜው ይሆናል። አይቮሪ ኮስት እና ጋና ማምሻውን ይጫወታሉ። ትናንት ለደረጃ በተካሄደው ውድድር ዲሞክራቲክ ኮንጎ ኢኳቶሪያል ጊኒን አስተናግዳ ለባዶ ያሸነፈችበት ሁኔታ አለ። እስቲ ስለ ዛሬው ጨዋታ አጠቃላይ ስለዚህኛው አፍሪካ ዋንጫ እንትለን።
ያው በዚህ አፍሪካ ዋንጫ በጣም አስገራሚ የነበረው አልጄሪያ በአለፈው ዓለም ዋንጫ ላይ ባሳየችው በተለይ ከጀርመን ጋር ባሳየችው ልዩ ጨዋታ የዘንድሮውን የአፍሪካ ዋንጫ ታሸንፋለች ተብላ ከፍተኛ ግምት እየተሰጣት ቡድን ነበረች አልጄሪያ። የነበረችበትም ያው የሞት ምድብ የሚባል ነው። ጋና፣ አልጄሪያ፣ ሴኔጋልና ደቡብ አፍሪካ የነበሩበት ነው። እንግዲህ ይሄን ምድብ እንደምንም ብላ በሁለተኛ ደረጃ አልፋ ነገር ግን በሩብ ፍጻሜ በአይቮሪ ኮስት 3-1 ተሸንፋ ከዋንጫው መሰናበቷ በጣም ያው ብዙዎቹን ያስገረመ ክስተት ነው። ከዚህ በተጨማሪ የቡርኪና ፋሶ ከምድብ አንድ መጨረሻ መውጣት እንዲሁም የካሜሩን ከምድብ አራት መጨረሻ ሆነ ውድድሯ መጨረሻዋ በእነዚህ በዚህ አፍሪካ ዋንጫ ከታዩት ከፍተኛ ክስተቶች አስገራሚ ክስተቶች ውስጥ የሚጠቀሱ ናቸው።
ግብጽና ናይጄሪያም አለመካፈላቸው ሌላ ውድድሩን አደበዘዘው የሚሉ ወገኖችም ነበሩ።
ያው በትክክል ያው እነሱን እንዳለ ሆኖ ማለቴ ነው።
አይቮሪ ኮስትና ጋና ማምሻውን ይፋለማሉ። ወዴትኛው ነው
እንግዲህ ታየ ነው በዚህ በአፍሪካ ዋንጫ እንትና ማለት ጋና ብዙ ጊዜ ነው ለዋንጫ ያቀረበችው 8 ጊዜ ያህል ለዋንጫ አቀርባለች። ጋና ዛሬ ለ9ኛ ጊዜ ነው የምትቀርበው። ጋና 4 ጊዜ የአፍሪካ ዋንጫ ወስዳለች። እንግዲህ ታሪካቸው ነው ደዋላ ስናይ ጋናና ካሜሩን ናቸው 4 ጊዜ ወሰዱት። ግብጽ ደግሞ 7 ጊዜ ወስዳለች። እና ይሄ ዋንጫ ለ4ኛ ጊዜ የተዘጋጀው ዋንጫ ነው። ግብጽ፣ ጋናና ካሜሩን 3-3 ወስደው አስቀርተዋል። ይሄ 4ኛው ዋንጫ ነው። እንግዲህ አይቮሪ ኮስት 3 ጊዜ ለዋንጫ ቀርባለች። 3ቱንም ጊዜ ግን ስትቀርብ ለዋንጫ 3ቱንም ጊዜ በሪጎሬ ነው ያለቀው። እና አንዱን ያሸነፈችው በ92 ዓመተ ምህረት ሴኔጋል ላይ በተዘጋጀው ውድድር ጋና የዛሬ ተፎካካሪዋን በሪጎሬ 11-10 አሸንፋ ነው ያሸነፈችው። እና ዛሬ ከፍተኛ ፉክክርና ፍልሚያ ነው የሚጠብቀው በሁለቱ ቡድኖች መካከል። እኔ አይቮሪ ኮስት ያሸንፋል የሚል ግምት አለኝ። ግን ከባድ ነው ጨዋታው።
እንግዲህ አድማጮችም አይተው እንግዲህ ሳምንት እንግዲህ ውጤቱን ይዘን እንቀርባለን። ሰዓት እያለቀ ነው ኮኑል፣ በጣም አመሰግናለሁ።
እኔም አመሰግናለሁ ኮኑል።
ቻው። አድማጮቻችን ፕሮግራማችን እየተጠናቀቀ ነው ያለው። ጥቂት ሰከንዶች ይቀራሉ። ቀደም በኢሳት ማስተዋወቂያ ላይ የት ነው የምናገኘው ቲኬቱን የሚል ነገር ተነስተዋል። ይሄንን ነገር ለመጠየቅ በ07 051 9758 07 051 9758 በመደወል የበለጠ መረጃና ቲኬቱን የት እንደምታገኙ ጠይቃችሁ መረዳት ትችላላችሁ። በቀጣይ ሳምንታት በደንብ በዝርዝር እንደመለስበት ይሆናል። እንግዲህ የዛሬ ፕሮግራማችን በተከታታላችሁት መልኩ ተጠናቋል። እስከ ሳምንት መልካም ሳምንት።